تارتان ما هاگان نقوله انصر على خيتي.
يه يا أمريكا دمز راديو تابعانو. እሁድ ጳጉሜ 1 2012 ዓመተ ምህረት በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ ስርጭት ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች፣ ከምሽቱ ዝግጅቶች ጋር ሰለሞን አባተ አብሬያችሁ አመሻለሁ። በዚህ ምሽት በዩናይትድ ስቴትስ ፖለቲካ ላይ እንነጋገራለን።
ያጠቃላይ ጅምላ አነጋገር ያስባሉ። ይሄ ነው ሰውን የሚያቆስሉና የሚጎዳው። እሳቸውን የሚያስጠቃቸው ነገራቸው ላይ አንደበታቸው እና አካሄዳቸው ንግግራቸው መለየት አለመቻላቸው ይመስለኛል።
ፕሮፌሰር ብሩክ ኃይሉ በሰሜን ካሮላይናው ኤኤንቲ ዩኒቨርሲቲ የፖለቲካ ሳይንስ መምህር፣ በቅርቡ በተካሄዱት የዩናይትድ ስቴትስ ዴሞክራቲክ ፓርቲ እና የሪፐብሊካን ፓርቲው ጉባኤዎች ላይ ከሰጡት ግምገማ የተቀነጨበ ነው የሰማችሁት። የፕሬዚዳንት ዶናልድ ትራምፕን ደጋፊም ይዘናል።
ፖለቲካ ለኔ የሚገባኝ ናሽናሊዝም ነው። ፖለቲካ ማለት ከቤት ነው የሚጀምረው። የአገርህን አገር ኢኮኖሚና ንብረት ሳታቋቁምና ህዝብን ከችግር ሳታወጣ ዝም ብለህ ተነስተህ ሌላው አገር እየሄድክ እየፈነጨ አገርህን ማክሰር የለብም። እኔ የማምነው በዚህ።
አቶ ተድላ አስፋው የኒውዮርክ ነዋሪ ናቸው። ጳጉሜንም እናነሳለን።
በየአመቱ አዲስ አመት ሊብት ሊገባ ሲቃረብ ቀናት ሲቀሩት አዲስ አበባ ከተማን በአራቱም ማዕዘን ዞር ዞር እያልኩ መቃኘት እወዳለሁ።
እስከ ምሽቱ 4 ሰዓት ከኛ ጋር ሁኑ። የተከበራችሁ አድማጮች፣ ባጋጠመን የቴክኒክ ችግር ምክንያት ለዛሬ የዜናው ክፍለ ጊዜ አይኖርም። ከፍ ያለ ይቅርታ እንጠይቃለን። አመሰግናለሁ ጽዮን ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጳጉሜ 1 2012 ዓ ም ምሽት ፕሮግራም ነው። የኢትዮጵያ ሕፃናትና የጾታ ጥቃት
ትልቅ ደረጃ ደርሶ ነው ጋዜጣውን ምንም ብዙም ነገር የሚያወራበት የአሴት ጥቃት ሊሆን ይችላል ወይ የብዙ ሰዎች አስገድዶ መደፈር ወይም የመሞት ደረጃ ይምራም እንደዛ ላይ ሲደርስ ነው እንጂ ማንሰማውን ነገር እንደሌለ አድርገን የምንቆጥረው ነገር አለ። እዛ ውስጥ አንዱ ደግሞ በልጆች ላይ የሚደርስ ጥቃት አድራሾቹ ላይ ከቅርባችን ያሉ ሰዎች የሚታወቁ ሰዎች መሆናቸውን እንረሳዋለን።
ሰላም ሙሴ የተግባቦት ባለሙያና አማካሪ፣ ከለላ የሚባል መምሪያ መስራች ዘገባለን። ታላቁ የአፍሪካ ጥበብ ሰንደቅ በአፍሪካ 55 ኪሎ ሜትር ርዝመት ያለው የስዕል ኤግዚቢሽን እያዘጋጀ ነው።
ዩሮፒያን ዩኒየን አንድ ሆነው ብዙ ነገር እየሰሩ እያለ እኛ ደግሞ እንደነሱም ማንሆንም፣ በአንድ ካልሆንም እድገት ልናመጣ አንችልም፣ ተስፋ ልናመጣ አንችልም። በመከፋፈል ቦርደር በመበጀት ብዙ ፕሮብሌም ነው የምንፈጠው። ስለዚህ አርቲስቶችም ይጠቀማሉ፣ ሰፋ አድርገው እንዲያስቡ ይሆናል አፍሪካዊነትን።
የኢትዮጵያ አስተባባሪ ሰዓሊ ሰይፉ አበበ ይዘነዋል። ጳጉሜ አንድ አይደል? ወደ ምሽቱ ዝግጅቶቻችን መሸጋገሪያ እንዲሆን ንጉሴ አክሊሉ ሰሞኑን አዲስ አበባ ጎዳናዎች ላይ ተንሸራሽሮ ነበር። ያየውን ያናገረውን አካፈለን። አዳምጡ።
በየአመቱ አዲስ አመት ሊብት ሊገባ ሲቃረብ ቀናት ሲቀሩት አዲስ አበባ ከተማን በአራቱም ማዕዘን ዞር ዞር እያልኩ መቃኘት እወዳለሁ። ከተማዋ እንዳጠፋብኝ ነው። ባለፈው አመት ባቡር ጣቢያ ተሰራበት ደጃችሁ በአካባቢ ነበርኩና መገኔው ቤልጅ አይሳሳም ለብሩ እሱም ይጨነቀው ለዝና ለክብሩ ስል ነበር። ዛሬ ደግሞ ከካዛንቺስ መናሃሪያ ወደ 22 ቺቺኒያ ወርጃለሁ። አደረ ቺቺኒያ መስቀልኛው መንገድ ወሃልማት ዙሪያ ወሃልማት መስራ ቤት አለዛ ወሃልማት ደግሞ በዛ ዙሪያ ያሉትን መጠጥ ቤቶች የቢራዎቹን የውስኪዎቹን ለማለት ነው። አደረ ቺቺኒያ ኦን ዘ ኢቭ ያለ ሸጋ አቢሲኒያ አቢሲኒያ ኦን ዘ ኢቭ የሚል የታሪክ መጽሐፍ በውጭ ሰው የተጻፈ አለ። ያንንም ለማስታወስ ነው። ከታች ቺቺኒያ ከላይ ደጃችቤ ታናሽና ታላቅ የኑሮ ዘይቤ እንዲህ ይያልኩ እንግዲህ ሰሞኑን ቺቺኒያን ወደ ቀኝ ትቼ ግራግራዬን እየሲሄድ አንድ አስጎብኝ ድርጅት አየሁ። በጳግሜ ስም የሚጠራ ጳግሜ የጉዞ ወኪል አስጎብኝ ድርጅት እንደማለት ነው።
መስፍን ተፈራ ባላለሁኝ የጳግሜ የአስጎብኝና የጉዞ ወኪል ዋና ስራ አስፈጻሚ ነኝ።
እንደ አጋጣሚ ደግሞ ዛሬ ጳግሜ አንድ ነው፣ አጋጣሚው ጥሩ ነውና ለምን እንደው ጳግሜ አላችሁት ማህበራችሁን ኩባንያችሁን?
እንግዲህ ሁላችንም እንደምናውቀው ሀገራችን ከሌሎች ዓለማት ልዩ ከሚያደርጋት አንደኛውና የ13 ወር ባለቤት መሆኗ ነው። ከዚህ አኳያ ድርጅታችንም ሲቋቋም በዋነኛነት የተቋቋመው የሀገራችንን ባህልና ወግ ቱሪዝምን መሰረት አድርጎ በአስጎብኝነት ስራ ላይ በመሰማራት ሀገራችን ያላትን እምቅ ሀብት ለውጭው ዓለም ለማስተዋወቅ እሱ ብቻም ሳይሆን ሀገራችን ውስጥ እያለን ከአንዱ ክልል ሌላኛው ክልል ሁሉም ሰው በሚገባ ታሪኩን፣ ባህሉን፣ ወጉን፣ ቅርሶችን እንዲያውቅ ከማድረግ አኳያ የበለጠ ይህን ስያሜ ብንጠቀም በዓለም አቀፍ መድረክም ላይ ሀገራችንን ለማስተዋወቅም ጭምር በሚል ታሳቢ ይህንን የተለየውን የሀገራችንን ጸጋ የበለጠ ለማስተዋወቅ እንዲረዳ ይህን ስያሜ ተጠቅመናል።
አቶ መስፍን ጳግሜ አስጎብኝና የጉዞ ወኪል ኃላፊነቱ የተወሰነ የግል ማህበር በ1309 አባላትና በተከፈለ 74 ሚሊዮን ብር የተቋቋመ አስጎብኝና የጉዞ ወኪል መሆኑን ተረድቻለሁ። ለመሆኑ እንደ በዋናነት የሚሰራቸው ስራዎች ምን ምን ናቸው?
በዋናነት እኛ የተሰማራ ነው ከውጭ ሀገር ወደ ሀገር ውስጥ በጉዞ የሚሆን በክልል ለሚመጡ ጎብኚዎች የአየር ቲኬት እናዘጋጃለን። እንዲሁም እነሱ በመረጡት በአንድ መዳረሻ በደቡብ ባሉ መዳረሻዎች፣ በምስራቅ ሀገሪቱ ክፍል፣ በሰሜን የሀገራችን ክፍል ያሉ መዳረሻዎች እና እንዲሁም አዲስ አበባና ዙሪያ ያሉ መዳረሻ ቦታዎችን ማስጎብኘት፣ ይሄ እንግዲህ ኢንባውንድ የምንለው ነው። ከዛ ቀጥሎ እንዲሁ ሁሉን የሀገራችንን ክፍል ያካትት ስራ ነው የምንሰራው። ከዚህ በተጨማሪ ከሀገራችን ወደ ውጭ በመሄድ በተለይም ቅድስት ኢየሩሳሌምን እንዲጎበኙ በአመት ወደ 5 ፕሮግራሞች አሉ። ከመስከረም ጀምሮ እስከ እርገት ድረስ ባለው ጊዜ ወደ 5 ፕሮግራሞች አሉ። ቅድስት ሀገር ኢየሩሳሌም ደሜቻችን እንወስዳለን። ከዚህ በተጨማሪ ግብጽም እንደዚሁ ለቁስቋም እንወስዳለን። በቅርቡም እንደዚሁ ከራሽያ ደሜቻችን ወስደናል። ና ይህ እንግዲህ አውትባውንድ የምንለው ነው። ከውጭ ወደ ሀገር ውስጥ የሚመጡ ማድረግ ብቻ ሳይሆን ከሀገር ውስጥ ወደ ውጭ የሚሄዱ ደንቤቻችን ወስዳለን። ሃይማኖታዊ ጉዞ ብቻም ሳይሆን ለሙሽሮች ወይ ደግሞ ሀኒሙን ጉዞም ጭምር እናዘጋጃለን በደንቤች በመረጡት ቦታ ላይ። ይህ ብቻም አይደለም፣ ደንበኞቻችን ገበያ የተለያየ ሀገር ይሄዳሉ እና እሱም ጭምር ሁሉ እናመቻቻለን። ይህ እንግዲህ ከሀገር ውስጥ ውጭ የሚሄዱትን ነው። ከዚህ በተጨማሪ ሀገር ውስጥ እያለን ምናልባት አዲስ አበባ ያለ ደንበኛችን በሰሜን ሀገራችን ክፍል ያሉ ቦታዎችን መጎብኘት ከፈለገ ወይም ደቡብ ያለ ደንበኛችን ወደ አዲስ አበባ ከመምጣት ከፈለገ የሀገር ውስጥ የዶሜስቲክ ስራዎችን ጭምር እንሰራለን። የሀገር ውስጥ ጉብኝት
አመሰግናለሁ። ለዛሬው አቶ መስፍን ተፈራ፣ መጪው እንግዲህ ያው የመስከረም ወር በመሆኑ በመስከረም ወር የሀገር ውስጡንም ሆነ የውጭውን የቱሪዝም እንቅስቃሴ በተመለከተ እንወያያለን። የዛሬ 15 ቀን በሰላም እንገናኝ።
አመሰግናለሁ ንጉሴ፣ እንኳን ለጳጉሜው አደረሰ። እንጠብቃለን ከሌላው ዝግጅት ጋር። በትናንትናው ምሽት የጀመርናቸው ውይይቶች ተከታይ ክፍሎች ናቸው ቀጥሎ የሚቀርቡት። በቅድሚያ የፕሬዚደንት ዶናልድ ትራምፕን ያለፉ 3 ዓመታት ተኩል አስተዳደር የሚያደንቁትንና እንደገና እንዲመረጡም አጥብቀው የሚሹትን የኒውዮርኩን አቶ ተድላ አስፋውን እናዳምጥ።
ትራምፕ ይሄ የምናውቀው ፖለቲከኛ አይደለም። ፖለቲከኛ ባለመሆኑ የፈለገውን ነው የሚናገረው። በዚህም አንዳንድ ጊዜ ስህተት ይሰራል። ፖለቲከኛ ያለመሆኑን የአሜሪካ ሕዝብ የሚያውቀው በዚህ ምክንያት ነው። የተዘጋጀና የተጻፈ ነገር ማንበብ ስለማይስማማው ብዙ ጊዜ አንዳንድ ጊዜ መስመር እየሳተ ይናገራል። እኔ ትራምፕን የሚያየው የሚያምንበትን ነገር ሊያደርግ የሚችል ሰው አድርጌ ነው የሚያደርገው። ብዙ ከመናገር ይልቅ ለማድረግ ይችላል። ለማድረግ የሚችለውን ነገር ላለማድረግ ነገ ይሄን ባድረግ ፖለቲከኞች እንዲህ ይሉኛል የሚል ነገር አይደለም በማድረግ ላይ ያለው። ስለዚህ በድፍረት ነው ብዙ ነገር እየሰራ ያለው። አገር ውስጥ ፖሊሲም ሆነ በደጅ ፖሊሲ ብዙ ጠላት የሚያፈራው ምክንያት ምንድን ነው? እንደ ሌሎች ፖለቲከኞች ፖለቲከኛ ማድረግ የሚገባውን ነገር አይደለም የሚያደርገው። ይሄ ነው ሰብአዊነቱ እኔ ገለጸኝ ብትል ትራምፕ ፖለቲከኛ አይደለም። ፖለቲከኛ ካልሆነ ምን ያደርጋል ታዲያ ብለህ ብትጠይቀኝ ይሻላል።
አሁን ከታዩ ጥያቄ ነው። ፖለቲካ መቼም የሀገር አስተዳደር የህዝብ አመራር ሙያ ነው። ብስለትን ይጠይቃል፣ ልምድን ይጠይቃል። ፖለቲከኛ አይደለም ትራምፕ የሚሉኝ ከሆነ ምንድን ነው እሳቸውን ለመሪነት አሜሪካን ለምታገር መሪነት ሊያበቃቸው የሚችለው ነገር?
እንግዲህ ትራምፕን የአሜሪካ ህዝብ በብዛት የመረጠው ማለት በቁጥር እንኳን ሂለሪ የተሻለ ቁጥር አግኝታለች። ያው በአሜሪካ አሰራር መሰረት ትራምፕ የተመረጠበት ምክንያት ምንድን ነው? የአሜሪካን ህዝብ በተለይ ይሄ ድንበር የሌለው ጦርነት ውስጥ መግባትና ከውጭ ማኒፋክቸሪንግ ኩባንያዎችም መኪናም በለው ምንም በለው ከአሜሪካ ውጭ የተሰራ አሜሪካ እቃ ተቀባይ ሆነ የንግዱንም ባላንስ ሂሳብ ስታየው ኢኮኖሚ እየተጎዳ ነው የመጣው እና ይሄ ህዝቡን አስቆጥቶታል። ናሽናሊዝም ነው ይሄ፣ የኢኮኖሚክ ናሽናሊዝም። ገበሬው
የምጣኔ ሀብት ብሔረተኛነት ነው የሚሉኝ፣ አሜሪካ ትቅደም ፍልስፍና ነው የሚሉኝ።
በቀጥታ ይሄ በስራ ምክንያትም ስራ ወደ ሌላ ቦታ የሄደበትን ስራ የፈታውንም ብዙውን ይሄ እነ ሂለሪ ክሊንተን ስም የሰጡት አለ። ዝም ብሎ እውቀት የሌለው መጥፎ ስድብ የሚሰድበው በእንግሊዝኛ አለ። እንደነዛ አይነቶቹን ሁሉ ያስቆጣበት ምክንያት የትራምፕን በመናቅ ፕሬዚደንት መሆን አትችልም፣ አንድ ሰው አንተ የፕሬዚደንት መሆን ጠባይም የለህም የሚለው ነገር ሌሎቹን መራጩ ህዝብ ላይ ቁጣ ነው የሚያስመጣው። ምክንያቱም ማን ነው እናንተን ለፕሬዚደንትነት የሚያበቃ? አንተ እንደምትለኝ ችሎታም አሁን በችሎታና በፖሊሲም በምንም ብለው ኦባማ የመሰከረው ነው። ሂለሪን የመሰለ ፕሬዚደንት ወንድም ሆነ ሴት በምድር ላይ የለም የሚለው ካምፔን ብዙውን የሚያስቆጣበት ሁኔታ አለ። ለምን? ይሄ የሚያሳየው ምንድን ነው? ጥቂቶች ክፍሎች ሀብትና እውቀት ያላቸው ብቻ የእነሱ ስራ ነው ፖለቲካ የሚለውን ነገር የተቃወመው ቀላል ቁጥር አይደለም። ትራምፕን የሚያመጣው ይሄ ሀይል ነው። ፖለቲካ የጥቂቶች መሳሪያ አይደለም። ያንተ ነው የፖፑሊስት የምትለው ህዝበኛነት የምትለው ቅስቀሳ ይሄ ያንተ ነው፣ አሜሪካ ያንተ ነው የመሳሰለው ነገር ስልጣን ላይ አውጥቶታል ትራምፕን። አሁን እንደምትለኝ አራት አመት ስልጣን ላይ ከወጣ በኋላ ይሄ ሰውዬ ተምሯል። ምክንያቱም እንዳልከኝ የፖለቲካ ሰው ካልሆነና መምራት ካልቻለ አንድ ሰው እንዴት ፖለቲከኛ ይሆናል ብለህ ለጠየቀኝ መልሱ ፖለቲከኛ እንዲሆን ያደረገው የገፋውና የህዝብ ነው። ይሄ ህዝብ ህዝበኝነት
እንዴት ፖለቲከኛ ይሆናል ሳይሆን ፖለቲካ በሰው ተፈጥሮ ውስጥ ያለ ክስተት ይመስለኛል፣ ያለ ሁኔታ ይመስለኛል። ከአመራር ጋር ከአገዛዝ ጋር በተያያዘ ነው ያልኩት፣ ሀገርን ከመምራት ጋር ከህዝብ አስተዳደር ጋር።
ይሄ ነው ትራምፕ እንግዲህ እንደምታውቀው ነጋዴ ሰው ነው። ከሰዎች ጋር ሆኖ ሀብት ይዞ ሰው አሰርቷል ምን ብሏል። ነገር ግን ትልቅን ሀገር አሜሪካን የሚያክል ከማያውቅበት ከተማ መጥቶ ዋሽንግተን አካባቢ ይሄ ቤልትዌይ የምትለው ህዝብ በብዙ የተሳሰረ ሎቢው ምኑ ባለበት ቦታ ትራምፕ እንግዳ ሰው ነበር። ልክ አንድ ሰው የማያውቅበት ሀገር እንደው ሻንጣ ይዞ የገባ ያህል ነው ትራምፕ። የመጀመሪያውም ስልጣን እንደገዛ ጊዜ ጀምሮ አንድ ነገር የማትረሳው አለ። ይሄ ሰውዬ ስልጣን ላይ የገባ ጊዜ ትራምፕ ፕሬዚደንት አይደለም የሚሉ ኃይሎችም የተፈጠሩበት ጊዜ ነበር እና ትራምፕ በመሰረቱ ባይተዋር ሰው ነበረ። ዋሽንግተን ሲገባ አትፈለግም የተባለ ሰው ነው። ፕሬዚደንትም ልትሆን አትችልም የሚሉት ኃይሎች ሁሉ ብሏል። ደግሞ የማትረሳው ነገር አለ። የኦባማ አድሚኒስትሬሽን ለትራምፕ ሰላማዊ የሆነ ሽግግር አይደለም ያደረገለት። ብዙ መሰናክል ተፈጥሮ ጊዜውን ሁሉ ራሱን በመከላከል ላይ እንዲያጠፋ የተገደደ ሰው ነው ይሄ ሰውዬ እና ትራምፕ በመሰረቱ ከተጀመረበት ጊዜ ጀምሮ በሚደንቅ ነገር አሁን ዳኞች ሹመት የመሳሰለ ነገር ብዙ የሚደንቅ ነገር በአጭር ዓመት ውስጥ አድርጓል። የተሾመው የዳኛ ቁጥር ብትለኝ ኮርስ የሚረዱት ሰዎች አሉ መቼም አማካሪዎቹ ቤተሰቡኖቹንም ይዞ ገብቷል። ግን እንዲረዱ ሲያመጣቸው ሰዎች የተቻለን ያህል ተሞክሮ አንዳንድ ውጤቶች ተገኝተዋል። ሰው መሾም ይሄን የመሳሰለ ነገር ሌላ የማይቀር ነገር የማይነው ነገር ደግሞ በተለይ ከቻይና ጋር የፈጠረው የገበያ የንግድን ያለመመጣጠን በመቀየር ታሪፍ በመቀየር ናፍታ የሚባለውን በአዲስ ሲስተም በመቀየር በጣም ተጨባጭ የሆኑ የኢኮኖሚክ ስራዎች ሰጥቷል። ይሄ ትልቅ ነገር ነው ያደረገው። በፖለቲካው በኩል እንደምትለው ብዙ ጣላቶች ሊያፈራ ይችላል። ምንድነው ካውሮፓኖች ጋር ሳይቀርሉ የተጋጨበት የናቶን ነገር ማጥፋት ይችላል። ዲፕሎማት አይደለም አይባልም። እንደዚህ ገንዘባችሁን ክፈሉ አይባልም። ኦባማ እንደዚህ ያሉ እባካችሁ የተባለውን ነገር ክፈሉ ብሎ የጠየቀ የአሜሪካ መሪ የለም። ትራምፕ ነጋዴና የቢዝነስ ሰው ነው። እንዴት ነው እናንተ ሂሳባችሁን ማትከፍሉት እኛ ወጪ እያወጣን? የትራምፕ አካሄድ እንደዛ ነው። ካልከፈላችሁ ሰርቪስ መስጠት አልችልም። ይሄ ብዙዎቹ ተማርን የሚሉትና በተፈጥሯቸው በፖለቲካ በስልና ሀገር መራን የሚሉት ዲፕሎማቶች እንዲህ አይነት ቋንቋ አያውቁም። ስለዚህ ትራምፕ ፖለቲከኛ በማያደርገውን ነገር እያደረገ ለሀገር የሚጠቅም ነገር አድርጓል። በተጨባጭ ነው። ከዚህ ውጪ በኢኮኖሚ በኩል በእኔ ማይካድ ነገር ቢኖር ምንድን ነው፣ በተለይ ለጥቁሮች ኢኮኖሚክ ኢምፓወርመንት በሚል በሰጠው ገንዘብ በተከፈለው ገንዘብ ብዙ 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 ትናንሽ ቢዝነስ ሰዎች እንዲነቃነቁ አድርጓል። ይሄ ተጨባጭ ነገር ነው። ብዙ ሰው ጥቁሮችን ያለአግባብ የታሰሩ ሰዎችን ሪፐብሊካን ዴሞክራት በመተባበር በወሰዱት እርምጃ መሰረት እነ ባይደን በጻፉት በ1994 ህግ የተወረወሩ ብዙ ወጣቶችን ያለአግባብ ከእስር ቤት አስወጥቷል። ይሄን ሁሉ ስታይ እሱን ከስልጣን ለማባረር ኢምፒችመንት ተብሎ ከተደረገበት ሴራ ጋር ስታይ በመሰረቱ በመከራ ላይ እና በስልጣን ላይ እንዳይቀመጥ የተጋፉት ዴሞክራቶች ስራ የሰራ ሰው ነው። በእውነት ነው የምልህ፣ እንደዚህ ስልጣን ላይ ያለ መሪ እኔ ሲደበደብና ሲጠላ በግልጽ ከስልጣኑ እንዲዘልቅ ለማድረግ ይህ ሁሉ ሙከራ ሲደረግበት ይህ ሰውዬ ቀጥ ብሎ እስከ መጨረሻው ድረስ ታግሏቸዋል። ይሄ ሁሉ ተደርጎ ነው አቶ ሰለሞን ኮቪድ የሚባል በሽታ ሲገባ ትራምፕ ኢምፒችመንት ላይ ነበር እኮ የምናውቀው፣ ጃንዋሪ ላይ ያለም። በአጠቃላይ ስታይ የምንለው ይሄ ሰውዬ ጥንካሬ ያገኘው ፖለቲከኛ ስለሆነ አይደለም። የሚያስፈልገውን ነገር ማድረግ የሚገባውን ነገር በተለይ በመሰረቱ ከገንዘብና ከመንጋ የተያያዘ ነገር ነው። አሜሪካንን እዳም ተቀባይ መሆን የለበትም። በአሜሪካ አድቫንቴጅ ማግኘት በቃችሁ ይላል። ቻይናንም ኤሽያንም ሁሉንም ሀገር ለአሜሪካ ጠበቃ ሆኖ በዛ መሰረት ይሄ ክፉ ቀን ከመምጣቱ በፊት ኢኮኖሚው እንደ ጉድ ነበረ። አንኤምፕሎይመንቱም በጣም ትንሽ ነበረ፣ ሬከርድ ነበረ። ከዛ በኋላ ያለው ታሪክ እንደምታውቀው ከኮቪድ በኋላ ያለው ፖለቲካ ራሱን የቻለ ሌላ ዓለም ውስጥ ነው የገባ ነው። ስለ ይሄን አሁን የምንነጋገረው በሙሉ ከኮቪድ በፊት የነበረው ትራምፕ እንጂ ከኮቪድ በኋላ ያለው ትራምፕ ደግሞ ሌላ ሰው ነው። አቶ ሰለሞን፣
ወደዚህ ወደ ኮቪድ ጉዳይ መለሳለሁኝ ወደ ኋላ። ነገር ግን እየተናገሩ እያሉ እንዳላቋርጦት አንድ ዝም ብዬ የዘለልኩት ነጥብ ነበር እርስዎ ያነሱት። በተለይ በሽግግሩ ጊዜ የነበረው ሁኔታ ሰላማዊ አልነበረም፣ ወይም ሰላማዊ ሽግግር አልተደረገለትም ብለው ነበረ፣ ወይም ችግር የነበረበት ነበር ብለው ጠቅሰው ነበረ። እንደዚህ አይነቱን ክስ ፕሬዚደንት ትራምፕም ሲያነሱት ይሰማል። በተደጋጋሚ እሰለል ነበር ሁሉ ያሉባቸው ጊዜዎች ነበሩ። ለዚህ ግን አሳማኝ ማስረጃ እስካሁን ድረስ ያቀርቡ አልታየም። ሌሎችም የሚናገሩት ተንታኞችም ሆኑ ሌሎች የፖለቲካ ሰዎች የሚናገሩት ይህንኑ ነው። እርስዎ ሰላማዊ ሽግግር አልተደረገለትም ሲሉ ከምን ተነስተው ነው? የጨበጡት የሚያውቁት ነገር አለ?
ምን ማለት ነው
እንደዚህ ማለት?
ምንድን ነው ከዚህ በፊት የነበሩትን የሽግግሮች ቡሽንም ወደ ኦባማ አይተናል። ይሄኛው ለየት የሚያደርገው ምንድን ነው? የአሜሪካ ዜና ጣቢያዎች አንዳንዶቹ ሂለሪ ክሊንተን በምርጫ የተሸነፈች ጊዜ ሀዘን ላይ የተቀመጡ ብዙዎች አሉ። ፍጹም ያዘኑ ጋዜጠኞች አይቻለኝ። እንዴት እንዲህ አይነት ይሄ መዓት መጣ ተብሎ ይሄ ሀዘን ድባብ እንዳለ ነው። ትራንዚሽኑ የተጀመረው ከጃንዋሪ ጀምሮ አንዱ መንግስት ወደ ሌላው ሲሸጋገር ስልጣኑ እስኪረካከብ ድረስ የበፊቱ ናሽናል ሴኪሪቲ በለው ከዚህኛው ናሽናል ሴኪሪቲ ከሚጋ መነጋገር አለበት የሀገር ጉዳይ በመሆኑ ነው። አሁን እነ ሱዛን ራይስ እና እነ ማይክ ፍሊን ጋር የነበረው ግንኙነትና በቅርብ ጊዜ ወጥቶ የነበረው ዶኩሜንት እንደሚናገረው ይህንን ሰውዬ ወጥመድ ለማስያዝ ከራሻ ሰዎች ጋር ሲነጋገር በነበረበት ጊዜ የተነጋገረውን ነገር ሳይቀር ሁሉ እየጠለፉ እንደገና የትራምፕን ካምፔን ሰዎችን ሁሉ የራሻ ኤጀንት ናቸው የሚል ነገር ተፈጥሮ ይሄ ራሻ ነው ይህንን ምርጫ ያሸነፈው የሚባለው ሴራ በተጀመረበት ጊዜ ኦባማ አማራጭ የለውም፣ ህዝብ መርጧል፣ ማሸነፍ አለበት። ነገር ግን በንጹህ መንፈስ አይደለም ይሄ የተጋደ። ምክንያቱም የአሜሪካ ህዝብ ምርጫ ሲያሸንፍ የሚቀጥለው ፕሬዚደንት ማስረከብ ግዴታ ነው። ነገር ግን በቀና መንፈስ ቢሆን ኖሮ ይሄ እንደዚህ አይነቱ ኦባማም የሚያውቀው ባይደንም የነበረበት በፊት የእነሱ ግሩፕ ወደዚህኛው የሚደረገውን ሽግግር እንቅፋት ለመፍጠር ተሰርቷል። ይሄንን እነሱም አይክዱትም። አሁን አዲስ አንድ ደግሞ ኢንቨስቲጌት የሚያደርግ የማን ዱርሃም ነው ማን ነው የሚባል የሚያወጣው ዶኩሜንት አለ፣ እናያለን። ግን ከሚነገረው እኔ አንተም እኔም ከምንሰማው ይሄ ሰውዬ የተመረጠው በራሽያ ድጋፍ ነው፣ የራሽያ ሰላይም ነው፣ ራሽያ የሚያገለግል ነው፣ የራሽያ ፐፐት ነው እየተባለ የሚደረገው ካምፔን ሌሎቹ እነ ሱዛን ራይስ በስብሰባ ላይ እነ ባይደን በተገኙበት ሁሉ በጫጫሩት ወረቀት ላይ እንደዚህ ማለቴ ነው። ሴራ መኖሩ ግልጽ ነው። አሁን አንተ እንደምትለኝ ኢንቨስቲጌት ተደርጓል። ኢምፒችመንት የተባለው ሁሉ ተደርጎ በመጨረሻ የተገኘ ውጤት ምንድን ነው? ይሄ ነው ትራምፕን የሚያስደግገው የራሽያ ሰላይ ነው የሚያሰኘው ነገር አገለኝም። ስለዚህ በአጠቃላይ ምንድን ነው ይሄ ፕሬዚደንት የአሜሪካ ሕዝብ የሚያውቀው እስከ ኮቪድ ድረስ በከፍተኛ ዴሞክራቶች በአንድ በኩል ሪፐብሊካን በአንድ በኩል ሆነው የወገንተኝነት ፍርድ ለማስፈረድ መከራውን ያየ ነው። የአሜሪካ ሕዝብም እኔም ቁጭ ብዬ አዳምጫለሁ። በእውነት ነው ምን ብዙዎቹን ዲፕሎማቶች ዩክሬንን በሚመለከት የተናገሩትን አዳምጫለሁ። በሚደንቅ ሁኔታ በሕዝብ የተመረጠውን የአሜሪካን ፕሬዚደንት ለመክሰስ የሄዱበት የነበረው መንገድ በዲፕሎማቶች ቋንቋ በጣም የሚያስደነግጥ ነበር። በእውነቱ ነው የምለው ለእኔ የወተርጌት ጊዜ አሜሪካን ውስጥ አልነበርኩም። ወንጀል ሲሰራ የአሜሪካ ህዝብ ያውቃል። ግን በፎልስ ዶኩመንት በሴራ ተጠንስሶ ይህን ሰውዬ ለመክሰስ የደረገው ሙከራ በመሰረቱ የአሜሪካ ህዝብም አልደገፈውም። በመሰረቱ ትራምፕ ከዛ ያንን ከትከሻው አውርዶ በመነቃነቅ ላይ እያለ ነው ኮቪድ የመጣበት እና ብዙ ፈተና የነበረበት ሁኔታ ነው የምለው እና የኦባማን አድሚኒስትሬሽን አቶ ሰለሞን በእውነት ወደፊት የኦባማ ሌጋሲን የሚጽፉ ሰዎች ዘርዝረው ማ ምን አደረገ የሚለውን ለታሪክ መጻፋቸው የማይቀር ነው። ማ አንድን የአሜሪካን መሪ የራሽያ ሰላይ ነው ብሎ የሚወነጅል አድሚኒስትሬሽን ውስጥ ያሉ ፖለቲከኞች፣ የኤፍቢአይ ሰዎችን በላቸው፣ እነ ኮሚን በላቸው ያደርጉት የነበረው ነገር ለሚዲያው ይሰጥ የነበረው ሊክ የማድረግ ይህን ሰውዬ ምናልባት ደካማ ሰውዬ ቢሆን ኖሮ ሊያሳብደውትም በቃኝ ሊያድር ይችልም። ደካማ ሰው እኔ በሆነ ምን ደካማ መሪ ቢኖር ወይም በሽተኛ ሰውዬ ቢሆን በቃኝ ብሎም ሊሄድ ይችል ነበር። በእውነቱ ግን ያንን ክፉ ቀን አሳልፈዋል ይሄ ሰውዬ። እኔ የዶናልድ ትራምፕ የማንም ሀገር ሰላይ እንዳልሆነ ፍሮም ዴይ አውቃለሁ። ይሄ ፓትሪዮት ነው፣ አገሩን ይወዳል። አሜሪካ ፎርስት ይላል። ለምንድን ነው ለፑቲን ትራምፕ ሁሌ ሶፍት ነው እያለ ይነግረኛል። ከፑቲን ጋር ጦርነት እንዲከፍቱ የሚፈልጉ ሰዎች አሁንም አሉ። እንዴት ራሻ የአውሮፕላን በላዩ ላይ ሲሄድ ትራምፕ ዝም አለ ይላሉ። ሰዎቹ ይቀልዳሉ ማለት ነው። ለአሜሪካ በአሁኑ ሰዓት ፑቲንን ጠላት አድርገን ብንነቃነቅ ምን ለመሆን አውሮፓ ውስጥ ይሄን በዩክሬን ምክንያት አሜሪካ በናቶ ጦርነት እንዲከፍትልን ነው? አይደለም። ሌላ መንገድ አለ። አውሮፓውያን የማያደርጉትን ነገር የአሜሪካንን መሪዎች በሚድል ኢስት እንደገቡት ሁሉ በሌላ አገር እየገቡ ጦርነት እንዳይፈጠር ትራምፕ ጥሩ አድርጓል። ለዚህም ነው እኔ በዩክሬን ፖሊሲው ራሽያ በዓለም ሕግ ሳንክሽን ተደርጎ ሊቀጣ ይችላል፣ ግን አሜሪካ ግን በምክንያት ከሌሎች ታላላቅ አገሮች ጋር ወደ ጦርነት የሚሄድበት ምክንያት የለም። ደካማ አገሮችንም በማስፈራራት ሊቢያን እንዳደረጉ የሰው ሀገርም አላፈረሰም። ከሲሪያም መልክ ባለው መንገድ ነው ዊዝድሮ ያደረገው። የተፈጠረ ነገር የለም። ሳየው አሜሪካንን ከማያስፈልግ ጦርነት ጎትቶ አውጥቶልናል ትራምፕ እና ይሄ መቀጠል አለበት። አሜሪካ በምንም አይነት አሁን አላስፈላጊ ጦርነት ውስጥ በመግባት የሚጠፋው የሰው ሀብትም ሆነ ንብረትም የሌላውንም ሀገር ሰዎች ህይወት ማጥፋት አስፈላጊ አይደለም። በዚህ ምክንያት ነው የቡሽ ዳይናስቲ ትራምፕን የሚጠላው፣ የክሊንተን ሰዎች ትራምፕን የሚጠሉት ሂለሪን በመሸነፉ ነው፣ ኦባማም ተሸንፏል። ስለዚህ ትራምፕ ያደረገልን ትልቅ ነገር ምንድን ነው? ፖለቲካ የእኛ የጥቂቶች ሰዎች ናቸው ብለው የሚያምኑትን ግሩፖች አሸንፎልናል። የቡሽን ፋሚሊ አሸንፈዋል፣ አንፈልጋቸውም። የጦርነት ፋሚሊ ነው በእኔ በኩል የምላቸው። የሂለሪንም ግሩፕና እነ ክሊንተን የሚያሸነፉት ምንድን ነው? ግሎባሊስት ነን፣ ችግር የለውም፣ ዓለም ሁሉ የሚመራው በኢንተርናሽናል እንትን ይሄ ባውንደሪ የሚባል ነገር የለም የሚባለው አለመስራቱን። ፖለቲካ ለእኔ የሚገባኝ ናሽናሊዝም ነው። ፖለቲካ ማለት ከቤት ነው የሚጀምረው። የአገርህን አገር ኢኮኖሚና ንብረት ሳታቋቁምና ህዝብን ከችግር ሳታወጣ ዝም ብለህ ተነስተህ ሌላው ሀገር እየሄድክ እየፈነጨ ሀገርን ማክሰር የለብም። እኔ የማምነው በዚህ።
አቶ ተድላ ያነሷቸው ብዙ ነጥቦች ፕሬዚደንት ዶናልድ ትራምፕ ፕሬዚደንት ከሆኑ በኋላ የተነሱ ጉዳዮችን ነው የተመሰረተባቸው ክስ በተወካዮች ምክር ቤቱ እና ሌሎችም የነበሩባቸው የፖለቲካ ፍትጊያዎች ወይም ትግሎች ማለት ይቻላል። ቀደም ሲል አንስቼ በነበረው ጥያቄ ግን ሽግግሩ ሰላማዊ አልተደረገላቸውም የሚል ጥያቄ ነው እና እዛ ጋር ካነሱት ስለላ ይደረግባቸው ነበር ካሉት ነጥብ ምናልባት የመረጃ ተቋማቱ ያንን ያደርጉ ይሆን ነበረ። በሩሲያም ጉዳይ ቢሆን ከመረጃ ተቋማቱ ተገኘ በተባለ መረጃ ነው እንጂ አንዳንድ ጭብጦችን መንገድ ለማስያዝ ያህል ነው እንጂ የኦባማ አስተዳደር በቀጥታ ያደረገው ነገር ስለመኖሩ የተገኘ ማስረጃ የለም። ትራምፕ ታወርን ዋየር ታፕ ያደርግ ነበር የኦባማ አስተዳደር፣ ወይም ደግሞ ጆሮ ይጠባ ነበረ በመሳሪያዎች ተብሎም የቀረበ ክስ ነበረ። ያንንም የሚያረጋግጥ አልተገኘም። እና ለአሜሪካ ዴሞክራሲ ትልቁ ሀብቷ ትልቁ ጌጧ ሰላማዊ የፖለቲካ ሽግግር መኖሩ ነው። ሁልጊዜ ከአንድ ፓርቲ ወደ ሌላ ፓርቲ፣ ከአንድ ፕሬዚደንት ወደ ሌላ ፕሬዚደንት በተሸጋገረ ቁጥር ማለት ነው። እና እርሱ የጠቀሱት ሁኔታ በተደጋጋሚ ከሌሎችም ተጠቅሰው የነበረ ቢሆንም ይፋ የሆነ ማስረጃ ግን ተጨባጭ የሆነ ማስረጃ እስካሁን ድረስ ቀርቦ አላየንም። ምናልባት እርስዎም ይህንኑ በመገናኛ ብዙሃን የሚባለውን ወይም ከትራምፕ አካባቢ የሚባለውን ነገር አስደግፈው ካልሆነ በስተቀር የተጨበጠ ማስረጃ ይዘው ከሆነ እንደ መገናኛ ብዙሃን ቢያካፍሉን ደስ ይለኛል።
ከዛ እሱ ላይ እኔ ሚዲያው ከማያውቀው ውጪ የተለየ ነገር የለም። ነገር ግን ዋነኛው ለክሱ ሁሉ ምንጭ የሆነው የዲኤንሲ ሰርቨር መሰበር የተባለው የዚህ የስቲል ዶሴ የተባለው ሁሉ የዲሞክራቶች የነ ኦባማ የነ ሂለሪ ጥንስስ ነው። ኦባማ በቀጥታ እዚህ ውስጥ እጁ አለበትም ባይባልም ይሄ ሁሉ ሲደረግ የነበረው በእሱ አድሚኒስትሬሽን ከዛ ጊዜ ጀምሮ ነው። እዚህ ሰውዬ ላይ የራሻ ሰላይ ነው የተባለው። ሰርቨሩን ያሰበረው እሱ ነው። ኢሜሉንም ያሰበረው ትራምፕ ነው። ከራሻ ጋር ይሰራል ውስጥ ለውስጥ ነው። ከዛም የተገኘ ኤቪደንስ የለም። ትራምፕን በቀጥታ ከራሻ ጋር ኮሉዥን የሚባለው ነገር በኢምፒችመንትም ተሄዶ መጨረሻው የምናውቀው ነው። እኔም አንተ እንደምትለይ የኦባማም እንዲሆን በቀጥታ እሱ አደረገው የሚባል ነገር የለም። ነገር ግን ያ አድሚኒስትሬሽን የኦባማ አድሚኒስትሬሽን፣ የሂለሪ አድሚኒስትሬሽን እና የነ ኮሚ የዛ የኤፍቢአዩ ኤፍቢአይ ገለልተ ከፍተኛ ሆኖ ስራ መስራት ሲገባው ፖለቲካ ውስጥ ገባው። ኮሚ የሚባል ሰውዬ ትዝ ይል እንደሆነ የእሷን ኢንቨስቲጌት ማድረግ አስፈላጊ አይደለም ብሎ ከምርጫው ስንት ነው ሁለት ሶስት ቀን በፊት ምንም የሰራችው ጥፋት የለም ብሎ ፈራጅ ሆኖ የተገኘ ነው ምንም። ስለዚህ ኮራፕሽኑ የተጀመረው ኤፍቢአይ ምኑ የፖለቲካ መሳሪያ ሆኗል። ይሄ አንደር ኦባማ አድሚኒስትሬሽን ነው፣ በማንም ስራ አይደለም። ተጠያቂነቱ ሊሆን የሚችለው ይሄ ስሙዝ ትራንዚሽን ነው። የኤፍቢአዩ ፖለቲካ ውስጥ ሊገባ የቻለው መንገድ አግኝቶታል። ኮሚ እንደ ልቡ ሊፈነጥዝ የቻለው እና ከውስጥ ኢንፎርሜሽን ለኒውዮርክ ታይምስ እያቀበለ ወሬ እያናፈሰ ፖለቲካ ሁሉ ሊተራመስ የቻለው በኦባማ አድሚኒስትሬሽን የመጣ ሰውዬ ነው። በኋላም ትራምፕን ያን ሰውዬ ተቀብሎታል። ምክንያቱም መንግስት ቢቀየር ገለልተኛ የሆነው የህግና የምን አካል ይቀጥላል እዚህ ሀገር እንደምታውቀው። ነገር ግን ኦባማን ምን ቅሬታ ምንድን ነው? ይሄን ነገር ማስቆም ይችል ነበር። የሚያውቀው ነገር ካለ ማስቆም ይገባው ነበር። አሁን ኤፍቢአይ ሰውዬ የሚሰራውን ኦባማ አያውቅም ለማለት ይቸገራል። ምክንያቱም ይገናኛሉ። ናሽናል ሴኩሪቲ ስብሰባ ላይ እነ ሱዛን ራይስ እነ ባይደን ሳይቀሩ እየተሰበሰቡ ምን ይመክሩ እንደነበረ መጨረሻ ታውቷል። ግን እንዳልከው ይሄ ነው የሚል ማስረጃ የለም። ስለዚህ ወደፊት ይህንን የታሪክ ጸሐፊዎች ሊያወጡት ይችላሉ።
አቶ ተድላ እስቲ ወደ ሌላ ነጥብ ደግሞ ልውሰዶት። ቅድም እርሶም ጠቆም አድርገውታል። በተለይ የዘር ግንኙነትን የሚመለከት ነው ዩናይትድ ስቴትስ ውስጥ ያለውን አሁን ሰሞኑን ደግሞ ተካሮ ያለ ሁኔታ ነው በአሜሪካ የፖለቲካ ዓለም ውስጥ። እንዳሉት ፕሬዚደንት ትራምፕ የተለያዩ ለውጦችን ለማድረግ ጥረት አድርገዋል። በጋድ ራሳቸውም ተናግረዋል። ለምሳሌ የጥቁሮች የመቀጠር መጠን ከማንም ፕሬዚደንት በበለጠ ሁኔታ በተሻለ ሁኔታ ከፍ እንዲል አድርጌያለሁ ብለዋል። ጥቁሮች፣ ሂስፓኒኮች፣ የጥቁር ዩኒቨርሲቲዎች የተሻለና ቋሚ የመንግስት በጀት ማግኘት እንዲችሉ ድጋፍ ማግኘት እንዲችሉ አድርገዋል። ዋይት ሀውስ ጠርተው አነጋግረዋቸዋል። መሪዎቹን የገለጹትን የ1994 ህግም እንዲለወጥ አድርገዋል። የወንጀል ህግ ጥቁሮችን እጅግ በጣም ተጎጂ አድርጓቸው የቆየው በዛ ህግ ውስጥ ምክትል ፕሬዚደንት ጆ ባይደን ያን ጊዜ ሴናተር ነበሩ፣ ድምፅ ሰጥተው እንደነበረ ነው የሚነገረው። ይህ ሁሉ ሆኖ ታዲያ በአሁኑ ጊዜ ሲመለከቱት በጥቁሮቹ አሜሪካውያን ዘንድ ሰፊ ድጋፍ እንዳላቸው ቁጥሮች የሚያሳዩት ለጆ ባይደን ነው። ምንድን ነው ይሄ ምክንያቱ ብለው ያስባሉ? እርስዎ ጥቁር ነዎት፣ ምንድን ነው የሚያስቡት እርስዎ ስለሳቸው የዘር አመለካከት?
እኔ መጀመሪያ አንድ ፍጹም የማልስማማበትና ጆ ባይደን በቅርቡ ነው ከወር በፊት የተናገረዋለ ትራምፕ ዘረኛ ነው የሚለው ፍጹም በዘር ሰው ነው። በዚህ የማልስማማበት ምክንያት ምንድን ነው? አንድን ሰው ዘረኛ የሚያደርገው በቀጥታ ስራው ነው። ትራምፕ ከተመረጠ ጊዜ ጀምሮ ለጥቁር የሚጠቅሙ ናቸው። በተለይ የጥቁር ኢምፓወርመንት ዞን ተብሎ በሳውዘርን ካሮላይና ሴናተር በቲም ስኮት አማካኝነት በመተባበር የተደረገው የኢኮኖሚክ እንቅስቃሴ በጣም የሚያኮራ ነው። ይሄ በቀጥታ የሚጠቅመው እንደኛ አይነት ጥቁሮች፣ ማይኖሪቲ፣ ስፓኒክስ የመሳሰሉትን ነው። በኢኮኖሚ አንተን ከፍ የሚያደርግ መሪ ዘረኛ ነው ብለህ ስትናገር በጣም ይከብዳል። እንዲያውም አንዳንድ ዘረኝነት ቃል የተናገሩት ባይደን እንደሆነ ራሱ አንተ የምታውቀው ነው። ጥቁር ናችሁ፣ እኔን ካልመረጣችሁ ጥቁሮች አይደላችሁ ብሎ በቀጥታ ተናግሯል። በዚህ ብዙ ጥቁር ሰው ተቀይሟል። ለምንድን ነው እኛ የዲሞክራቲክ ፓርቲ ባህሪያንን ወይስ ምንድን ነው? ጭንቅላት ያለን ሰዎች የሚመስልን ጥቅማችን ይዘን መርጣለናል። አሁን አንተ በነገርከኝ መሰረት ለትራምፕ ባለፈው ጊዜ የመረጡት ጥቁሮች ፐርሰንቴጅ ስንት ነው? ወደ 8% ገደማ ነው የሚሆነው ወይም ያንሳል። አሁን ግን ያ ቁጥር ከፍ ብሏል። ለባይደንም አደጋው ቀጥተኛው አደጋ ምንድን ነው? ይሄ ቁጥር 15-20% ይሆናል ተብሎ ነው እንግዲህ። ይሄም ግምት ነው፣ መላምት ነው። ይሄን ከሆነ ትራምፕ የባይደንን ያህል ጥቁር ድምፅ አለማግኘቱ እኔ ሊያስደንቀኝ አይችልም። የባይደን የጥቁር ድምፅ ነው እዚህ ያደረሰው። ፕራይመሪውንም ሊያሸንፍ የቻለው ባይደን በጥቁሮች ሽማግሌዎች በተደረገው ጥረት እንጂ ለዚህ ውድድር መብቃት አይገባውም ነበረ። ነገር ግን ትራምፕን በሚናገሩት አንዳንድ ነገሮች ተቀይሟል። ነገር ያለው ለምሳሌ ያኔ ቤተክርስቲያን ውስጥ የገደለው ሰውዬ ወጣት ገሎ፣ ከዛ እነዚህ የናዚ ሰዎች ሰላማዊ ሰልፍ ሲያደርጉ ትራምፕ እነዚህ መካከል ጥሩ ሰዎችም አሉ፣ እዚህም ጥሩ ሰዎች፣
የሻርሎትስቪል ቨርጂኒያን ታሪክ ነው።
ኤግዛክትሊ ይሄንን አይነት ቋንቋ በቀጥታ ብዙውን ሰው ያስቀይማል። ዛሬ ለምሳሌ በቀጥታ አንተም እኔም ሰምተነዋል። ዊስኮንሳን ሄዶ በመጠበቅ ጊዜ ጥያቄ ቀረበለት። ሲስተሚክ ሬሲዝም፣ ይሄ ሆን ብሎ ዘረኝነት አለው ነው የሚባለው። ባይደንም የሚያምነው እሱ ነው። ብዙ ዴሞክራቶች የሚነግሩት አሜሪካን ውስጥ ሲስተሚክ ሬሲዝም አለ የሚባል ነገር አለ። ትራምፕ ለዚህ የሰጠው መልስ ምንድን ነው? አልመለሰውም። ይሄንን ትራምፕ ባይደን ሲስተሚክ ሬሲዝም አሜሪካን ውስጥ አለ ነው የሚለው። ትራምፕ ግን ጥያቄው የሲስተሚክ ሬሲዝም ጉዳይ አይደለም የሎ ኤንድ ኦርደር ነው እያለ ይናገራል። አሁን እንግዲህ በፖለቲካ አንጻር ስታየው፣ አዎ የትራምፕ ሲስተሚክ ሬሲዝም የለም ክርክር አለ የለም፣ አሜሪካን ሁለት ቦታ የሚሰነጥቅ ነው። ይሄ የአሜሪካን ፓብሊክ ብትጠይቅ እኛ ኦባማን የመሰለ ጥቁር አሜሪካዊ የመረጥ ነው ዘረኞች የሆን ሰዎች አይደለንም። ሲስተሚክ ሬሲዝም ከሀገር ውስጥ አለ ማለት ምንድን ነው? በትምህርት
ተቋማዊ ዘረኛነት
ተቋም ይሄ ሬሲዝም የመጣው ታሪካዊ ነው። ከባርነት ጊዜ ጀምሮ ጥቁሩን በኢኮኖሚ እንዳያድግ የተደረገ በዘረኝነት ይሄ እዚህ የደረስ ነው፣ በዛ ተሻግረን ነው። ስለዚህ ለትራምፕ የአሜሪካን ውስጥ ባርነት አለ የነበረው ወለ ብትጠይቀው አይክልም። እነ ማርቲን ሉተር ኪንግ ጊዜ የነበረውን የመብት ትግል ተገቢ ነው ወለ ብትጠይቀው አይደለም አይልህም። አሁን ግን ባለንበት ሰዓት ደረጃ አሜሪካን ውስጥ አንተ በትምህርት የመማር እድልህ፣ የመኖሪያ ቦታ ወይም የመቀጠር ቦታ ላይ ሆን ተብሎ አንተን የሚያዘናጋ ነገር ካለ በህግ የምትጠይቀው ጉዳይ ነው። ስለዚህ ለእኔ አሁን ትግሉ ምንድን ነው? አሜሪካን ውስጥ ፖሊሶች የሚያደርጉትን ህገወጥ ድርጊት በሚያስነሳው ቁጣ ጥቁሩ ብሶት ያለበት ሰው ሁሉ በዛ ተነስቶ እንደምታውቀው የራሱን አካባቢ ሱቅ ሳይቀር ማቃጠል ላይ ነው ያለው፣ ማጥፋት ላይ ነው ያለው። ይሄንን
እዚህ ጋር ትንሽ ለማስተካከል መቼም ጥቁሩ በጅምላ ሳይሆን ጆ ባይደንም ትራምፕ ራሳቸውም እንዳወገዙት የተወሰኑ በሁከት ላይ የተሰማሩ ክፍሎች እንዳሉ ነው ሲናገሩ የነበረው። አብዛኛው ጥቁር ሰላማዊ ሰልፍ፣ ሰላማዊ እንቅስቃሴ ሲያደርግ ነው የሚታየው። ጥቁር ብቻ ሳይሆን ከጥቁሩ ጋር የቆሙ ነጮችም ጭምር።
ይሄ ምንም ጥያቄ የለውም። ጥያቄው የጆርጅ ፍሎይድ ጥያቄ ሁላችንም እንዳየነው በጣም ሰላማዊ ሆኖ እየተጓዘ ነው። እንዲያውም ብዙዎቹ ወጣቶች ከጥቁሩ ይልቅ ነጩ ነው፣ ወጣቱ ነው ይሄንን የፖሊስ ወንጀል በአይናችን ያየ ነው። እዚህ ኒውዮርክም የዛሬ ስንት ዓመት በአይናችን ያየ ነው ታፍኖ የሞተው። ይሄ ተለመደ። ይሄንን ለመቃወም የሚወጣው ወጣት አለ። ያንን ግን ወደ ሌላ አቅጣጫ በመቀየር ሱቅ መስበር፣ ከተማ የሚያደርጉ ኃይሎችም አሉ። እነዛ ሁሉንም ጥቁርም ነጭም የተለያየም ቀለማ ሊሆኑ ይችላሉ። ዞሮ ዞሮ ምንድነው በእንደዚህ አይነት ግርግር ጊዜ ይሄ መኖሩ አለ። ነገር ግን ለእኔ አሁን አንተ ቅድም ወዛረከ ነገር አሜሪካን ውስጥ ሲስተሚክ ሬሲዝም አለ የሚለው ክርክር በፖለቲከኞቹ የአሜሪካንም ማህበረሰብ እኩል መሰንጠቅ የሚችል ቋንቋ ነው። ለምሳሌ አንዳንዱ ጓደኝነት እየመረጠ ጓደኛ ይሆናል። ትምህርት ቤት የሚሄድበትም አካባቢ የሚኖርበት ዚፕ ኮድ ሳይቀር ከሚፈልጉት ሰዎች ጋር መኖር አለ። ነገር ግን እኔ እዚህ ቦታ መሄድ አትችልም፣ እዚህ ሱቅ መግባት አትችልም፣ እዚህ ትምህርት ቤት መሄድ አትችልም ተብሎ የሚከለክል ነገር የለም። ነገር ግን እንዳልከኝ ህጉ፣ ዳኞቹ ትክክለኛ ፍትህ ይፈርዳሉ ወይ? ለምሳሌ የባይደኑ ጊዜ 1994 ብዙውን ማሪዋና የያዘ ወጣት ሳይቀር ለከፍተኛ ወይኒ ቤት ጨምሯል። ያ ምንድን ነው? ያ የወጣው ህግ ኢትወዘ ሬሲስት ህግ። እኔ ያንን ህግ ያንን የፈረመ ሰውዬ ለእኔ ጥቁሮች ስርዓት የላቸውም መቀጣት አለባቸው ከሚል የመነጨ ነው። ያ ህግ ማለት ነው ተሻረ ያ ህግ ሌሎችም ህጎች መሻሻል ያለባቸው ብዙ ህጎች አሉ በተለይ ፖሊሶች ቀጥረን በሚመረከት አሁን በዚህ በጆርጅ ፍሎይድ ምክንያት ብዙ ነገር እየተቀየረ ነው እንደሚቀየርም ተስፋ አለኝ አሁንም ዊስኮንሰን የተፈጠረውን ፖሊሶችን በህግ ተጠያቂነት የማድረግ ስራ መቀጠል አለበት ያ የአሜሪካ ችግር ከባለፈው ታሪካ የመጣም ነው ይቀጥላልም ግን እኔ እንደማምነው ድረስ አሜሪካ ከሌሎች ሀገሮች በተለይ ከአውሮፓም በለው ከምን ለጥቁሮች የባሰ ክፉ ሀገር ነው ብዬ አልቀበልም የአውሮፓም ተማሪ ሆኛ አይቼዋለሁኝ ያ ፖሊሶቹ ሆነ አንዳንድ ቦታ ቤልጅየም ተማሪ በነበረበት ጊዜ ሁና ቤት ስንገባ ያሰጡናል በእኛ አድሜ ማለት ደንግጠንኛ ወጣን እዚህ እኮ ጥቁር አይገባም የተባልኩበት ቦታ አለ
እሱማ አሜሪካም ውስጥ ለነጭ ብቻ የተባሉ ጥቁር የማይገባባቸው አካባቢዎችና በይፋ አሰራሮች ነበሩ እስከ 60ዎቹ መጀመሪያ አካባቢ ድረስ
እሱ ግልጽ ነው በአሁኑ ሰዓት ያለብን ትልቁ ችግር የአሜሪካ በተለይ ህግ አስጠባቂ ሰዎች ተቃዋሚዎችን በሰላም ከማነጋገር ይልቅ ሽጉጥ የመምዘዙ ባህሪ በጣም አሳሳቢ ነው። በጣም አሳሳቢ ብቻ ሳይሆን አደገኛም ነው። ለምን እንደሆነ አሁን አይተን እንደሆነ ሰሞኑን መሳሪያ ይዘው ሚሊሻ ሆነው ንብረታችንን አናስረካም ብሎ የሚተኩሱ ወይ ተነስተዋል አይደል? አንዱ ወጣትም ሰው ሲገል አይተነዋል። ይሄ የመሳሪያና የዘር ነገር ከተደባለቀ ከባድ መጥፎ ነገር ነው። እዛ ላይ ለፖለቲከኞች ለጊዜው የፖለቲካ ብልጣብልጥ ሆኖ ደሰው ድምጽ ለማግኘት ከመተጠቀም ይልቅ ፖለቲከኞቹ ሪፐብሊካንም ዴሞክራቶችም ኢንዲፐንደንቶችም እዚህ ነገር ላይ በጥልቅ መወያየት አለባቸው።
አመሰግናለሁ ለዛሬ አቶ ተድላስፋው። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ማግኘት ይቻላል። በትዊተር፣ በኢንስታግራም፣ በዩቲዩብም ላይ ታገኙናላችሁ። ተከተሉን፣ ተነጋገሩ። የሰሜን ካሮላይና ANT ዩኒቨርሲቲ የፖለቲካ ሳይንስ መምህርና የፉል ብራይት ስኮላር ፕሮፌሰር ብሩክ ኃይሉ በቅርብ ሰሞናት በሁለት ተከታታይ ሳምንቶች የተካሄዱትን በየአራት ዓመቱ የሚጠሩትን የዩናይትድ ስቴትስን ዲሞክራቲክ ፓርቲና የሪፐብሊካን ፓርቲውን ጉባኤዎች መገምገም ጀምረዋል። ትናንት ምሽት ከቆምንበት እንቀጥላለን። ፕሬዚደንቱ ብዙ ጊዜ ሲናገሩ እንደምንሰማው ሁከትን አበርትተው ይቃወማሉ። እንደውም የሥርዓትና የሕግ ፕሬዚደንት ነኝ እያሉ ነው የሚናገሩት። ሲመጡ ጀምሮም እንደዛ ሲሉ ነበር። እነዚህ አሁን የተነሱት የተናጠል ጉዳዮች ናቸው። ከዚህ በፊትም አስታውሳለሁ በጆርጅ ፍሎይድ ግድያም ጊዜ ሀዘናቸውን ገልጸው ነበር። በተመሳሳይ ጊዜ ግን ሁከት ተነስቷል ብለው በግልጽ ሲቃወሙ ነበር፣ በየቦታው የሚፈጠሩ ንብረት ማጥፋት እንዲህ የመሳሰሉ ነገሮችን። እስቲ በዛ በኩል ምን እንደሚያስቡ ጠይቆት። እንዲህ አይነት ተቃውሞዎች በሚነሱበት ጊዜ ሁከቶች አብረዋቸው ያጅባል። እኚህ ሰው ደግሞ የአገሪቱ ፕሬዚደንት ናቸው እና ምንድን ነበር ማድረግ የነበረባቸው? ምንድን ነበር ማለት የነበረባቸው በዚያ ሁኔታ? በእርግጥ የተፈጸመው እንግዲያ ተቃውሞዋል።
አንድ ፕሬዚደንት ይህን ይሄን ብሎ ማለት ከባለቤቱ አወቀ ቡዳ ነው፣ ተገቢም አይደለም። ነገር ግን ከአንድ ፕሬዚደንት አንድ ዜጋ የሚጠበቅ ነገሮች አሉ፣ እሱ አልተሟሉም ለማለት ነው። ለምሳሌ ሕግ መከበር አለበት ማንም አገር። እዛ ላይ እሳቸውን ጠንክራ ለእርምጃ ማን ተቀረ ለአቋም መውሰድ አለባቸው። ጥሩ፣ ይሄ ሁሉም ሁላችንም የምንደግፈው ነገር ነው። ይሄ ፋክት ነው። አሁን ለምሳሌ አሁን ያልከው ላይ አንድ ወጣት ልጅ ይሞታል። በቅሬታና በእልህ ወጣቶች ይወጣሉ፣ ያቃጥላሉ። ይሄ ጥፋት ነው፣ ሁላችንም ማውገዝ አለብን። እኔም ራሴ አወግዛለሁ እንደ አንድ ሰው። መደረግ የለበትም ባለው ዲሞክራቲክ ስፔስ ወጥቶ ተቃውሞን ማሰማት ነው እንጂ መውቀስም ነው እንጂ ማቃጠልን ንብረት ማጥፋት መልሶ ወደ ሀገሩን የሚጎዳበት ሁኔታ አገር ማጥፋት ይሄ ተጠያቂነት ያደርጋል። ይሄ ላይ ግልጽ ነው ማንም አቋም። ይሄ ሰው ህይወት ማጥፋትና ፕሮፐርቲ መውደም የለበትም። ይሄ ያለ ነው እሳቸው በነገራችን ለማስከበር አለባቸው። ችግሩ የሚመጣው መቼ ነው? ይሄ እንዳለ ሆኖ እሳቸው የሚናገሩት ምንድን ነው የሚሉት? ለምሳሌ የተሰለፉን ሰዎች አናርኪስቶች፣ ዋልጌዎች፣ ኤክስትሪሚስቶች የሚል ንግግር ብዙ ይደረጋል። ለምሳሌ ልጁ ሞተበት አባት፣ አጎት፣ ካዝን፣ የልጅ ልጅ፣ ጎረቤት፣ አብሮ አደግ የወጣ ሁሉ አናርኪስት ነው ወይ? እርግጥ ከውስጣቸው አናርኪስት የሉ ማለት አይደል ነው ወይ? የአጠቃላይ ጅምላ አነጋገር ያደርጋሉ። ይሄ ነው ሰውን የሚያቆስሎና የሚጎዳው። እሳቸውን የሚያስጠቃቸው በነገራቸው ላይ አንደበታቸው እና አካሄዳቸው፣ ንግግራቸው መለየት አለመቻላቸው ይመስለኛል። ሁሉን አንድ ላይ ይሄ ራሱ ትልቅ የሚያስከፋ ነው። እንዲሁም ቁጣ ነው የሚፈጥር። ቁጣ እየፈጠረ ወደ ሌላ እሳት እየከተተ ነው ያለው። እና እሳት ጫሪ መሆን የለባቸው። አንድ አቋም መውሰድ አለባቸው። አቋም መውሰድ ማለት እንዲህ አይነት ግሩፖች የሚያደርጉትን ማውገዝ አለባቸው። ነገር ግን የጥቁሮቹን ደግሞ መብታቸውን ሪኮግናይዝ ማድረግ ይገባል። ሰው ብሶት ሲኖረው የት ወጥቶ ነው የሚናገረው? አደባባይ ወጥቶ ነው ሰልፍ የሚያደርገው?
እንዳሉት ከዚህ በፊት ቻርለስቪልም ውስጥ ተፈጥሮ በነበረው ሁኔታ የተናገሩት ብዙዎችን አስቆጥቶ ነበረ። ልጃቸው ግን ኢቫንካ ትራምፕ ሲጋብዟቸው ለመዝጊያው ንግግራቸው አባቴ ምናልባት የሚናገረው ነገር ወይም ትዊት የሚያደርገው ነገር ብዙዎችን ላያስደስት ይችል ይሆናል ቋንቋው አባባሉ ብለው ነበር እና ብዙዎችም ፕሬዚደንት ትራምፕ ለፖለቲካ ትክክለኛነት እንደማይጨነቁ ይናገራሉ፣ ነገር ግን የሚሰሩትን ተግባራቸውን እዩ ነው የሚሉት። እስቲ ወደ እነዚህ አይነት ጥያቄዎች በኋላ መለሳለሁና ወደ ዲሞክራቶቹ ደግሞ ጎራ እንበልና የእጩ ፕሬዚደንት ወይም የቀድሞ ምክትል ፕሬዚደንት ጆ ባይደን አቀራረብ ትንሽ ዝግጅት የጎደለው ነበረ። ለምሳሌ ግልጽ የሆኑ የምጣኔ ሀብት እቅዶች፣ የማህበራዊ ስራዎች እቅዶች የሏቸውም። በአብዛኛው ትራምፕን ማውገዝ ላይ ያተኮረ ነበረ የሚሉ ነቃፊዎች፣ ወቃሾች አሉ። እርስዎ እንዴት ነው የሚያዩት?
ጥሩ፣ ይሄ ልክ ነው። በደንብ ወቃሾች አሉ ከሁለቱም ሳይድ። አሁን የተባለው እርግጥ አንተ እንዳቀረብከው የወቀሱ አሉ። ይህንን ቬሪፋይ የምናደርገው እኔም ራሴ እንግዲህ ከትምህርት ከረዲት አኳያ እስከነ ዌብሳይታቸው ገብቶ የዴሞክራቲክ ናሽናል ኮሚቴ እና ኮንቬንሽኑ ምን አጀንዳ አለው፣ ጆ ባይደን ከራሳቸው ዌብሳይት ሁሉ ገብቶ ምን አጀንዳ ይዞ እመጣለሁ የሚለውን ነገር ሲገባ እኔ አግኝቻለሁ። በዝርዝር ኢኮኖሚውን ይሄን እናደርጋለን፣ ትምህርት ላይ ይሄ ኮሚኒቲ ኮሌጅ ነጻ ማድረግ፣ እንዲህ ብዙ ነገሮች አሉ፣ በትምህርት፣ በኮቪድ ላይ፣ በሴኪሪቲ፣ ሚሊተሪ፣ ቬተራንስ፣ ሬስ ሪሌሽንስን፣ ፖሊስ ኃይልን ፈንድ ማድረጉን በምን አይነት ሁኔታ ይቀጥላል ወይ አይቀጥል የሚለውን ይሄ ነገሮች አሉ። እንግዲህ አሁን ምን መሰለህ፣
መቼም እየገመገምን ያለ ነው አሁን ጉባኤዎቹ ነውና፣ በእርግጥ እንዳሉት መቼም አንድ ፕሬዚደንት ሲወዳደር ወይም አንድ ፓርቲ ሲወዳደር የፓርቲ ፕሮግራሞች ይኖሩታል፣ እቅዶች ይኖሩታል። ስለ ጉባኤው ስንነጋገር ግን ጉባኤው እነዚህን ሁኔታዎች በበቂ ሁኔታ አንጸባረቀም ነው?
ጥሩ። ጉባኤውን በተመለከተ ነጥቦች በዝርዝር የጆ ባይደን ንግግርን ሰምቻለሁ፣ ዋና ዋና ነጥቦችን አንስተዋል። በዝርዝር ግን አዎ እንዳልከው አልቀረበም። ግን ጥሩነቱ የነሱ አፕሮች እንዳየሁት ምንድን ነው በጉዳዩ የሚመለከታቸው ለምሳሌ ተቀናቃኛቸው እንኳን 7 ነው 9 የሚሆኑት በሙሉ አንድ በአንድ ገብተው መተቸታቸው፣ ይሄ በአሜሪካ በሚጠበቀው ሲስተም ይሄ ነገር ባይደን ማሰብ አለበት፣ ይህ ነገር ማድረግ አለበት የሚለው ላይ በሰፊው ቀርቧል። የዲሞክራቲክ ፓርቲ ቼርማኑም አጀንዳችን ናቸው በሚል ንግግር አድርጓል። ተራ ዜጎችም ትምህርትን በተመለከተ ሬስን በተመለከተ ገብተው ሲናገሩ 4 ቀን ተከታትያለሁ። ባይደን ግን አልተናገረም ለማለት እኔ አይዶን ነው። እኔ ንግግራቸውም ስንት ነው 35-40 ደቂቃ ይሆናል። ዋና ዋና ነጥባቸው
አልተናገሩም ሳይሆን በበቂ ሁኔታ ግልጽ በሆነ ሁኔታ እና ፕሬዚደንት ትራምፕ አከናውኛቸዋለሁ የሚሉትን ያህል የተብራራ አልነበረም፣ ነጥብ በነጥብ የተነሳ አልነበረም የሚል ነው። ፕሬዚደንት ትራምፕ እንደውም መጪዎቹ ዓመታት እኔ ከተመረጥኩኝ ገና የተሻለው ጊዜ የሚመጣው ያኔ ነው፣ ጆ ባይደን ከተመረጡ ግን ወደ ከፋ ዓለም ወደ ከፋ አሜሪካ ነው የምንሄደው ብለው ነው ያስጠነቀቁት። ይህንን ሊገዳደር የሚችል አቀራረብ አለ?
ኖ አድርገዋል። ይሄ እኮ መሰለኝ የፖለቲካ ውስጥ አገባ ነው። ሚስተር ትራምፕ በደንብ ገሃ አድርገው ነው ሲያብጠለጥሏቸው ነበረው ባይደን። ይህ እንግዲህ የምርጫ ጉዳይ እና የግለሰብ ጠባያቸውን ባህሪያቸው ሊሆን ይችላል። ይኖ ፋክቱ ላይ ቤስድ ሆነው ቱሳም ኤክስተንት ሞር ደግሞ ከፋክቱ ላይ ሳይሆን ደግሞ የተለመደው ስታይል አላቸው ራሳቸው። ባይደን በተመለከተ ከስድቡና ከመኑ የሉበትም ማለት ይችላለን። እንዲሁም የፕሬዚደንቱን ስም ሁሉ አንድ ያነሱ አይመስለኝም። ትራምፕ ብሎ በቃን አላነሱም። እኚህ ግን ተቆጥሮ ብዙ ጊዜ ነው እንቅልፋሙ ባይደን፣ ግራ የገባው ባይደን፣ የሚያጥላላ ቅጽል የሆነ ነገር በሰፊው ነው የሚያጠለጥሉት ድሮም አሁንም የመሳሰለው እና ነጥባቸውን በተመለከተ ፕሬዚደንቱ በዚህ መልክ ሲያቀርቡት፣ ባይደን ግን የተለመደው የአሜሪካ ምትን ጨዋ ለማለት ብል ማየት ኖት አፕሮ ምትን ለአሁን ለምን ገልጸው ሜቢ ላይል ይችላል ላይገልጽ ልይል ይችላል። ግን አትሊስት የጤነኛ ቃል ጤነኛ አቀራረብ እኔ ባይደንን ያየሁት እኛ ብንመረጥ እንዲህ እንዲመረጋልን የሚለውን ነገር። ከዛ ውጭ ግን እኔ በትራምፕና በእርሱ ስታይ ሜቢ የትራምፕ ጎልቶ የታየው ቅጽሎች ስለበዙበት ይመስለኛል እንጂ በዚያ አስፔክት ግን የጆ ባይደን እንደተለመደው ሳብጀክት ማተሩ አጀንዳዎቹ በኢኮኖሚ፣ በባህል፣ በሚሊተሪ በምን እያለ እንደተቀመጡ ነው እኔ ማውቀው። ይሄ ነው የኔ ኦብሰርቬሽን።
በሌላ በኩል በታሪክ ለመጀመሪያ ጊዜ አንዲት ጥቁር ምክትል ፕሬዚደንት ታጭታለች በዴሞክራቲክ ፓርቲው። ይሄንን የባይደንን ውሳኔ እንዴት ይመለከቱታል?
እኔ
እና ራሳቸውንስ ካማላ ሃሪስን
አመሰግናለሁ።
እንደ ምክትል ፕሬዚደንት ምን አይነት ምክትል ፕሬዚደንት ይወጣቸዋል ብለው ያስባሉ?
በጣም ጥሩ። እሺ፣ ይሄ ቁልፍ ጥያቄ ነው። እንግዲህ ካማላ ሃሪስ መመረጧን በጣም ለየት ያደርገዋል። እኔ ራሴ በግሌ የግሌን ስሜት ዝች ላይ እንደዚህ ሰከንድ ብጠቅስ ጆ ባይደን በጣም ስማርት ሙቭ ይባላል። በጣም በሳል የሆነ ውሳኔ ነው ያደረጉት። ለምን? ፎር ኦብቪየስ ሪዝንስ፣ በምናውቀው ምክንያት አሜሪካ ሜልቲንግ ፖት ነው። ማይኖሪቲ ቁጥር እየጨመረ ነው። እንደገና ካማላ ሃሪስ ሴት ናቸው። እንደገና ጥቁር ናቸው። እንደገና የእስያ ሰው ናቸው። ይህ ሁሉ ሲደመር እንደገና እውቀት ሰፊ እና ጥልቀት እውቀት አላቸው። ያም በማድረጋቸው ሪሊ ጥሩ ራኒንግ ሜት ያደረጉን ይመስለኝ። ከነ ኤሊዛቤት ዋረን ከፍ ያለ እውቀት ቢኖራቸው ከሌሎችም ጥቁሮችም አንድ ሶስት አራትም ነበሩ። ታሳቢነት ወስደው በዙር የተይዘው ነበሩ። መጨረሻ ላይ ካማላ ላይ ወድቋል። እና ካማላ ማን ናቸው ለሚለው ያው ባጭሩ ለማስቀመጥ ከጃማይከን አባትና አባታቸው ጥቁር ነው፣ እናታቸው ደግሞ ከህንድ የመጡ ሁለቱም ለትምህርት አሜሪካን ሀገር መጡ። ካሊፎርኒያ ተዋውቀው የተጋቡ ናቸው። ሁለት ልጆች አፍርተው ካማላ እና ታናሽታቸው አሉ። ይህ እንግዲህ ቲፒካል የአሜሪካኑን ማይግራንት ኮሚኒቲውን ህይወት ያሳያል ማለት ነው። አንድ ይሄ። ሁለተኛ ካማላ ለየት የሚያደርገው ያላቸው መሰረቱ ነው፣ የእውቀት መሰረቱ። ዙሪያውን ሬከርዱ ሲታይ ሲመረመር የትምህርት ደረጃቸው በሚገባ አጠናቀቁ ናቸው። አስተዳደጋቸው ትምህርት ከጨረሱ በኋላ ደግሞ በልጅነት ፊዚክ አክቲቪቲ ከእናታቸው ጋር በተለይ የተንቀሳቀሱ የቀሰሙት እንዳለ፣ እንደገናም ስራ ሲጀምሩ አተርኒ ሆነው ከዲስትሪክት ጀምሮ ወደ ላይ የወጡ አቃቤ ህግ ሆነው መጨረሻ ላይ ደግሞ የካሊፎርኒያ ስቴት ለብዙ ዓመት አቃቤ ህግ አተርኒ ጀነራል ሆነው ሰርተዋል። ካሊፎርኒያ ማለት ለብቻው አገር ሆኖ የሚወጣ ወደ 40 ሚሊዮን ህዝብ ያለው በኢኮኖሚ አራተኛና አምስተኛ ቢሆን ቢገነጠልንበት ለምሳሌነቱ እና ህግ ስቴት አስተዳደር ፍት ውስጥ የሚሰሩት ራሳቸው በሺ የሚቆጠሩ የ35 የ20 ስቴቶችን ሰራተኛ ኃይል ቢደመር የካሊፎርኒያ ላይ አይሆንም። እና ይህን በጣም ሰፊ የሆነ ቢሮክራሲ ልበልህ እና ፕሮፌሽናል የህግ ሰዎችን ከታች እስከ ላይ ቨርቲካል እና ሆሪዞንታል ያሉትን በሚገባ ለብዙ ዓመታት ያስተዳድሩ ሰው ናቸው። ይሄ ብቻ አይደለም፣ የካሊፎርኒያም ሴናተር ለመሆን ሮጠው አሸንፈው አሁን በወቅቱ ራሱ ከሁለቱ ካሊፎርኒያ ሴናተሮች አንዷ ሆነው እያገለገሉ ይገኛሉ። እና ባይደን የወሰዱት እርምጃ ጉዳያቸውን የሚያጠናክር ነው፣ የመመረጥ እድላቸውን ሞር ያሰፋዋል ባይ ነኝ። አንድ ሁለተኛ፣ ባይደን እድሜያቸው ላይ ጥያቄ እየመጣ ነው። ቅድም ካነሳው ወንድሜን ተጨማሪ
ቀጥሮ ማነሳለት ነበረ።
አዎ እያረጀ ነው ትንሽ ነው መቼም ሁላችንም ስናረግ ስንሄድ ቃስ እያን በዘዝበዘዝ ማለት አንዳንድ ነገርም ሊመጣ ይችላል። በእድሜም ከሚስተር ትራምፕ አንድ ዓመት ይበልጣሉ ባልሳሳት። እና ሁልጊዜ ፕሬዚደንቱ ሲመርጡ ይህን ታሳቢ አድርገው ነገ አንድ ነገር ነው የተፈጥሮ ነገር አይታወቅም እና አንድ ነገር እንኳን ቢሆኑ ብቁ የሆነ ቫይስ ፕሬዚደንት የአሜሪካ ህገ መንግስቱ መሰረት ፕሬዚደንት ሆኖ መቀጠል ያንን አጀንዳ ማስቀጠል ይችላሉ የሚለውን ነገር ነው። ይህን በተመለከተ ጥያቄ ስናነሳ እኚህ የተመረጡ ሴትዮ በጣም ብቁ ናቸው። እዚህ ላይ እንደገና ደግሞ ጀንደር ኢሹን መርሳት የለብን። አሜሪካ የጾታ ጉዳይ ሴቶች በጣም በነቃ ሁኔታ እየቆጠቆጣቸው እየተንቀሳቀሱ ነው። አሜሪካ መቼም ሲምቦሊክ ነው። አሁንም የሴት ፕሬዚደንት ኖሯት አያውቅም። 45 ፕሬዚደንት ነው ያላት ከጆርጅ ዋሽንግተን ጀምሮ አንዴም የሴት ፕሬዚደንት ተመርጦ አያውቅም። ስናወዳድር አፍሪካ፣ ላይቤሪያ፣ ማላዊ፣ ሴንትራል አፍሪካን ሪፐብሊክ፣ አሁን ደግሞ ኢትዮጵያ አይተናል። አውሮፓ ሀገር የተለመደ ነው። ላቲን አሜሪካ፣ ብራዚል፣ ብዙ ሀገሮች ኤዥያም እንደዚሁ። አሜሪካ እንግዲህ ባላት ክብደት ምናምን ቢታይ እንደው ትንሽ ሌት የሆነም ይመስላል። ግን ምናልባት ቢሰበራናት አንድ ነገር እንኳን ቢሆን ካማላ ሃሪስ ፕሬዚደንትነቱን ቦታ ይይዛሉ ማለት የመጀመሪያው ሴት ያደርጋቸዋል ማለት ነው እና
እሱ ብቻም ሳይሆን ጆ ባይደን ከአንድ የምርጫ ዘመን በላይ አልቀጥልም ብለዋል።
እዚህ ላይ አቶ ሰለሞን ፖለቲካው ጉሽኛው ይቀጥላል። እርግጥ ሴት መሆናቸው ሲምፐቲ ቢኖርም ፖለቲካ ላይ ደግሞ ትንሽ ራፍ ባልሆነ መንገድ እና ከጠረጴዛው ስር በእግር መራገጡ ከላይ የተጨባበት ሁኔታዎችን ሊኖሩ ይችላል። ይኖራሉም ደግሞ ለምንድን ነው? ወጣቶች መቼም ያለ ፋይት ብሳቸውን ቻሌንጅ ሳያደርጓቸው በቀላሉ የሚሰጧቸው አይመስለኝም። ሴት ስለሆኑ እንግዲህ ይህን ልምስል ወጣት የሚመጡት አሉ፣ እነ ቡከር አሉ፣ ብዙ አሉ፣ ላቲኖች አሉ፣ ጥቁር አሜሪካኖች አሉ፣ ወጣት ሆነ አስፓየር የሚያደርጉ አሉ። ዊዛውት ፋይት ይባላል እንዲሁ በነፃ አውቶማቲካሊ ይሆናል ብዬ እንኳን አልጠብቅም። ነገር ግን እድል በተመለከተ ከሌሎቹ በሚቀጥሉት 4 አመት በሚገባ ካስመሰከሩ የሳቸውን ጉዳይ የመረጣቸውን ጉዳይ በደንብ አሁን እንዳልኩስ ማማለው አስፍቶ አጠናክሮ እድላቸውን መሰረቻ ሲሰላቸዋል የሚለውን ለማለት ፈልጋለሁ እና በዚህ መልክ ስማማለሁ።
ድክም አሁን ሲናገሩ የጆ ባይደንን የመመረጥ እድል ያሰፋዋል ለካማላ ሃሪስ ለመከተልነት መታጨት ብለው ነበርና ከነዚህ ጉባኤዎች በፊት እንዲሁም የጆ ባይደን ተቀባይነት ጉዳይ ትንሽ ልዩነት ነበረው ከፕሬዚደንት ትራምፕ ከፍ ያለ ነበር በብዙ አካባቢዎች ልዩነት ነበር በመካከላቸውና የነዚህ ጉባኤዎች መካሄድ አቀራረባቸው ለውጥ ያመጣል ብለው ያስባሉ? በየትኛውም ወገን ቢሆን የሚወድቅ ለውጥ ይኖራል ብለው ያስባሉ?
ጥሩ ይሄ ቁልፍ ጥያቄ ነው። ዲሞክራቶቹን ስናይ ይሄ ሩቲን የሆነ ፖለቲካ አካሄድ ነው የምናየው። ሂደቱን በተመለከተ አጀንዳ ተቀርጿል። ባይደን ሲቀናቀኑ የነበሩት ሰልፍ ገብተዋል። አሁን ቫይስ ፕሬዚደንቱን ቦታ ሞልቷል። ካሜላ ሃሪስ ተመርጠዋል። ስራቸውን አሸንፈው 3 ወር በኋላ ኖቬምበር ዋይት ሀውስ ነጩ ቤት ለመግባት እየተሟሟቱ ነው። ሪፐብሊካኖችን በተመለከተ እንግዲህ አጀንዳቸውን ፕሬዚደንት ትራምፕ ቀርጸዋል። በተለያዩ ጉዳዮች ላይ ምን ፖሊሲዎች እሳቸው እንደሚቀጥል በደንብ አስቀምጠዋል። ለምሳሌ ሪፊጂዎችን በተመለከተ ኢሚግሬሽንን በተመለከተ እንደሚቀጥል ነው ያስቀመጡት። አይሲስንም በመዋጋትና በመሳሰለው የፖሊሲያቸው እንደሚቀጥል ነው። የዲሞክራቶቹም ተመሳሳይ አቋም አላቸው። ፕሬዚደንቱ ሬፊጂን እንደው ኢትዮጵያ ኮሚኒቲ ስላለ ነው እንደፈልግ ሬፊጂ ላነጥ ብናገር ፕሬዚደንት ትራምፕ እና ባይደን ልዩነቱን ለማሳየት ነው። ባይደን ምንድን ያሉት ቅድምም በነገራችን ላይ አጀንዳ ይሄን አልደካማ አጀንዳ ለተባለው ምላሽ ሊሆን ይችላል። እንደው ትዛሌ ባይደን ኦሬዲ ግልጽ አድርጓል 125,000 አሜሪካኖች በየአመቱ ልብስ ጣላ ሲመጣ እንዲገባ አድርጋለሁ ህግና ሬጉሌሽን በፈቀደው ብለዋል። ፕሬዚደንት ትራምፕ ግን ለምሳሌ ኦባማ ስልጣን ላይ ሲወጡ 130,000 ነበር ኦባማ በየአመቱ የፈቀዱት። በየአመቱ ፕሬዚደንት ትራምፕ 130,000
ወደ አሜሪካ ማለት
ነው። አዎ ፕሬዚደንት ትራምፕ ወደ 18,000 ነው ያወረዱት እና የ18,000 ቁጥር እንደሚቀጥል ነው። ያንን ሀል እንኳን ቫሪ እንደማያደርግ ነው እንግዲህ በሁለቱ መካከል የተባለው ነው። ሌላ ኤነርጂና ክላይመትን በተመለከተ ፕሬዚደንት ትራምፕ ያው የፌዴራል መሬቶችን የመሳሰሉትን የዘይት መቆፈር ኢነርጂ ፍራኪንግ ይባላል ጋዝ አለ እሱን የመሳሰለው አሜሪካንን ኢነርጂ ኢንዲፔንደንት ኢነርጂ ነጻ በራሷን ይቻለች ከአረቡም ከምኑም ዓለም ዲፔንድ ማታረግ አገር አረጋታለሁ ነው። ይሄ የሚደገፍ ነው እስካሁንም የሰሩበት ነው። ግን
አደፈሆናለችም ነው ሆናለችም ነው የሚሉት በሳቸው የስልጣን ዘመን
ብለዋል። አዎ በሳቸው ብለዋል። እዚህ ላይ ምንድነው ጸጉር ለመሰንጠቅ ሳይሆን ምንድነው ያለው 2019 ብለዋል አሜሪካ ቶታሊ ኢንዲፔንደንት ሆናለች ነው የሚሉት። ግን እስካሁን አይደለም ትንሽ ይቀራል። ከ9.1 ሚሊዮን ባርል በቀን ነው ለምሳሌ አሜሪካ ያስገባችው አሁን በአሁኑ ወቅት ባለፈው አመት። እንግዲህ አንድ ሀገር ኢንዲፔንደንት ናት የምንለው የምታመርተው ሲበልጥ ነው ከምታስገባው። አሁን መሳ ለመሳ የሆነው እና በሁለተኛ ተርማቸው ግን በአጭር ጊዜ ውስጥ እንደሚሆን ነው የሚታየ ከዚህ መናገር የሚችለው። እና ይሄ እንግዲህ ኢንቫይሮንመንታል ፕራዮሪቲ ያልሰጡትም ማለት ነው። ኢንቫይሮንመንት እና እንዲሁም ያው እንደወጡ እናውቃለን። የፓሪሱ አግሪመንት አለ ዴንማርኩ ተመስርቶ ምን ብሎ አሜሪካ ከዛ ወጥ የወጣች ብቸኛው ሀገር ናት ማለት እንችላለን። ይህም በፕሬዚደንት ትራምፕ ባላቸው አጀንዳ መሰረት ነው ያ ይቀጥላል ነው የሚለው። ባይደን ግን እንደሚለው ይህን ሪቨርስ እናደርጋለን ነው። ለምሳሌ አራስ ለቻለ ቁልጭ ያለ ልዩነት ነው ሪቨርስ አድርገን እንመለሳለን ዓለም ህብረተሰብ እንቀላቀላለን ነው። እዚህ ላይ ደግሞ በፖለቲካው መድረክ አሜሪካ ከዩኔስኮ የመውጣት ሁኔታ ነበር አለም። እንግዲህ በባይደን የሚጠበቀው እዛ እንደምትመለስ ነው ለማሳሰብ ነው። አዎ ቴንክ ዩ ይሄ ለማለት ወደዛ ይመጣል። ደብሊውኤችኦም እንደዚህ ሁኔታ አለ ባይደን ሲመጣ አውቶማቲካሊ እኛ ካለም ህብረተሰብ ተነጥነን አልኖርም ነው። እሳቸው የሚወቀሱበት ትራምፕ ምንድነው ፕሪንሲፕል ኦፍ አይዞሌሽኒዝም ራስን ማግለል ከመለለው አለ። ይሄም ራሱ አንድ ልዩነት ነው። ባይደን በደንብ አስቀምጠውታል። ዲሞክራቲክ ፓርቲ ከራሻ ጋር ያለው ግንኙነት ምን ይመስላል የሚለውን በደንብ አስቀምጠዋል። እኔ ከራሻን ጋር ያው ተነጋግረንበታል። ዲሞክራቶቹ ራሻ ወዳጅ ሀገር አይደለችም ለአሜሪካ። ከራሻ ጋር ይሄ አሁን የሚታየው እንደው አለደለ በጣም ቀረብ ያለ ግንኙነት አሜሪካንን ሊጎዳትና አደጋ ላይ ጥላታል የሚል እንትን ነው የዲሞክራቶቹ አቀራረብ። ፕሬዚደንቱ ግን ያው እንቀጥላለን ነው። ይሄም ራሱን የቻለ ልዩነት ነው። ኔቶን በተመለከተ አላነሳንም አቶ ሰለሞን ለምስ እንደው ባጭሩ ባንድ በደቂቃ አላስቀምጠው። ኔቶን በተመለከተ ሚስተር ዶናልድ ትራምፕ አፕሮች ግልጽ ነው። እናንተ ሸክሞች ናችሁ እናንተ ይኸው ከሁለተኛው ዓለም ጦርነት በኋላ እኛ ገንዘብ ብዙ ሞር እናወጣለን አውጥዋሉ። ኦልሬዲ የተቀመጠ ፕላን አለ። በዚህ ማሳሰቢያ መሰረት አውሮፓኖቹ አሁን ኮንትሪቢሽናቸውን እያደረጉ ነው። እንደውም ንግግራቸውን አንስተውታል። እንደውም ንግግራቸው ላይ አሁንም እንደውም ወቅስ እንደው እንዳይመስል ነው እውነቴን ነው። ምን ዴት አድርጎ ነው ያቀረቡት እሳቸው ምን አሉ? የእኛ ኔቶ ፓርትነሮችን እንደ ምሳሌ ባነሳ አሉ 130 ቢሊዮን በአመት ኔቶን በተመለከተ እንዲከፍሉ ተስማምቷል ብሎ ነው የተናገሩት አክሴፕተንስ ስፒቻቸው ላይ። ፋክቱ ግን ስናየው ከተናገሩት በኋላ አስ ፖለቲካል አናሊሲስ ስናየው ይሄ የጠቀሱት 130 ቢሊዮን የአንድ አመት ሳይሆን ባለፉት 4 አመት ውስጥ የሆነ ሂሳብ ነው። ስለዚህ ስህተት አለ ከንግግራቸው ማለት እዚህ ላይ ለማንሳት ያህል።
አዎ እሳቸው ሌሎች በእኛ ላይ ሲጠቀሙ ኖረዋል ነው የሚሉት። በኔቶ ምክንያት ብቻ ሳይሆን በንግድ ስምምነቶችም ጭምር፣ በናፍታ እና በትራንስ አትላንቲክ ንግግሮች ውሉ ጭምር እና ስህተት ናቸው እንዴ?
ጥሩ ጥያቄ። ናፍጣንም ማንሳት እንችላለን። እንግዲህ ኔቶን በተመለከተ ጥቅም መቼም ከሁለት አቅጣጫ አሜሪካም ትጠቀማለች። ይህ መርሳት የለብንም አይደለ? እንዲ አውሮፓም ይጠቀማል። አሜሪካ ደግሞ እንደ ሀያልና እንደ ትልቅ ወንድም ሁለቱም መጠቃቀም አለ መኖርም አለበት። ምክንያቱም የጋራ የሆነ ጠላት እንዳላቸው ነው የተለየ ሲስተም እንዳለ ማለት። ራሽያ እና ቻይናም ትልቁ ቻለንጅ አሁን ከቻይና ወደፊት የሚመጣ ሚሊተሪ ሴኩሪቲ ቻለንጅ ነው። እዛ ላይ ማሪጅ ኦፍ ኮንቪኒየንስ ወደዱ ጠሉም፣ አይ ቲንክ አሜሪካም ሆነ ፕሬዚደንት ትረምፕም ሆነ ከሳቸው በኋላ የሚመጣው ከሳቸው ኋላ የሚመጣው ይሄ ማሪጅ ኦፍ ኮንቪኒየንስ አውሮፓና አሜሪካ አብረው አስ ፓርትነርስ ስቲክ ማድረግ አብሮ ታንጎ ማድረግ አብሮ መስራት ያለባቸው ነው፣ መኖርና ደህንነት ከፈለጉ። እንግዲህ ሪያሊቲ ፖለቲካል ሪያሊስት አፕሮቹ ይሄን ይመስላል። አሁን ናፍጣን አንስታል። ጥሩ ነጥብ ነው አቶ ሰለሞን። ናፍጣን ስታነሳ አንዱ የካምፔን ምንጭ ያደረጉት እሳቸው ያኔ ናፍታ ነበር ብሎ ኖርት አሜሪካን ፍሪ ትሬድ አሶሲዬሽን እሱን እለውጣለሁ አሉ። እንዳሉት ትእዛዝ ሰጡ፣ ተለወጠ። ዩኤስኤምሲኤ ነው የሚለው ዩናይትድ ስቴትስ ሜክሲኮ እና እንደዚህ ነው ለማሳልጀት የካናዳ አግሪመንት ይባላል። ዩኤስኤምሲኤ ነው ስሙን ለውጠዋል። ነገር ግን ሳብስታንሱ እንዴት ነው ስንል አሁን እንግዲህ ይሄን ማስረጃ ምለው የዩኤስ ኢንተርናሽናል ትሬድ ኮሚሽን አለ እዚህ ላይ ኢንቮልቭ የሆነ ስናይ ፕሬዚደንት ትራምፕ ያመጡት ዲል አለ የለወጡት፣ ያ ነው ተግባራዊ ሆነው። ይህን ዲልና የለወጡትን ከነበረው ናፍጣ ጋር ስናወዳድር ብዙ ልዩነት የለውም ነው የሚባለው። ይህም በምን መልክ ነው? ዩኤስ አንኢምፕሎይመንትን በተመለከተ ጎዳ ወይ ጠቀመው የሚለውን አሁን እሳቸው እንግዲህ ናፍጣን በአዲስ ለውጠዋለሁ ሪቫምፕ አደርገዋለሁ ሲሉ አሜሪካ ተጎድታለች። ካናዳና ሜክሲኮ ኦልሞስት የተበዘበ ቴክን አድቫንቴጅ ኦፍ ነው የሚባለው በዛ መልክ። እንደ መበዝበዝ ከባድ ቃል ይሆናል፣ ከበድ ያለ ግን
በእኛ ተጠቃሚ ሆነዋል። እኛ ምንም ሳናገኝ።
አዎ ይህን ስንል አሁንም ተጠቃሚ ናቸው ማለት ነው። ብዙ ለውጥ የለም። እንግዲህ ዲሉ ማይነር ኢምፓክት ነው ያለው። እሳቸው ተግባራዊ ያደረጉት የአሜሪካ ኢንተርናሽናል ትሬድ ኮሚሽን በሰጡ ሀሳብ መሰረት ነው። እነዚህ በተከታታይነት ፎር ዴኬድስ የሰሩትን አጀንዳ ነው ዊች ኢዝ ጉድ፣ ጥሩ ነው መቀበላቸው። እና የአሜሪካንን ለምሳሌ በአዲሱ የዩኤስኤምሲኤ ጂዲፒ መሰረት ምን ያህል ይሄ አዲሱ የሶስት ሀገሮቹ ትሬድ አግሪመንት ኢምፓክት አድርጓል ሲባል 68 ቢሊዮን ዶላር ነው። ፋክት ኢምፔሪካል ኤቪደንስ ከፊት ይዤ ነው ማናገር፣ 0.35% ነው በጂዲፒው ላይ ኢምፓክት ያደረገው የአሜሪካን ጂዲፒ። ኢምፕሊመንትን በተመለከተ ያመጣው በጎ ነገር 176,000 ስራዎች ነው። ይሄንን ከጠቅላላ ስራ ፈጠራ ጋር በሳቸው አስተዳደር ጋር ከተደረገ በጎ ነው 0.12% ነው። እና ፕሮግሬስ ተደርጓል፣ ጥሩ ሄደናል። ነገር ግን ተለዋውጦ ትልቅ የሆነ ሰፊ የሆነ እንትን ሲሚላር የሆነ ውጤት አንጥተዋል ለማለት ነው። ከዛ ውጪ አድማጮች እንግዲህ አገናዝቦ ማየት ይቻላል።
እስቲ ደግሞ ስለ ኮቪድ-19 እናንሳና ፕሮፌሰር ብሩክ ባለፉት ጥቂት ወራት ውስጥ የአሜሪካንም ሆነ የዓለምን ምጣኔ ሀብት ማህበራዊ ግንኙነቶች ድንገት ተፈጥሮ በእጅጉ ጎድቷል። የስራ ቁጥሩን፣ የምርት ቁጥሩን፣ ገበያውን በጣም ጎድቶታል እና በመጪው ዘመን ማንም ይምጣ ማን ኮቪድ-19 ምን አይነት ተጽዕኖ ይኖረዋል ብለው ያስባሉ? በቀላሉስ ማገገም ይቻላል ወይ ከዚህ አደጋ? ፈተናው ለመሪዎቹ ምን ያህል ነው የሚሆነው?
በጣም ከባድ ፈተና ነው አቶ ሰለሞን። ባይደን ተመረጡ፣ ባይደን ተሸነፉ፣ ፕሬዚደንት ትራምፕ ተመረጡ፣ ፕሬዚደንት ትራምፕ ተሸነፉ። ኃላፊነቱ ከነሱ ትከሻ ላይ አውርድም። በተለይ የአሜሪካ ሊደርሽፕ አመራር መስጠት መቻላል፣ ብቁ የሆነ ሳይንስ ላይ የተመሰረተ አመራር። ይሄ ኮቪድ እስካሁን እንግዲህ እንዳለን አለን ህይወታችንን ዓለምን ሁሉ አዛብቷል። ኢኮኖሚውን ኖርማል ላይፍ የምንለውን ሁሉ ለታዊ ሁሉ አንጠላንትን ብሏል። በትምህርት እንኳን ዩኒቨርሲቲ መሄድ ተዘግቷል። ዩኒቨርሲቲ አብዛሃኑ መሄድ አይቻልም፣ ቢሮ መሄድ አይቻልም። እንደምናውቀው ሌክቸር ቆመን ተማሪዎቻችንን ማስተማር አልተቻለም። እድሜ ለቴክኖሎጂ ሂራገን በኦንላይን ነው ከቤት ሆነን ሌክቸሮችንም ሆነ መወያየትም ሆነ ቢሮ እንኳን ኦፊስ አወርስ በዛ መሰረት ነው የምንሰጠው። እና ልጆቹ ራሳቸው ስነልቦና ሁሉ ብዙ የሚጎዳ ነገር አለ ማለት ቴንስ መሆን፣ አንክሸስ መሆን፣ ትንሽ ተስፋ ማጣት፣ ይሄ ነገር እንዴት ነው ምክንያቱም ሰው የሞተው ብዛት እየጨመረ ሲሄድ የአሜሪካ እንግዲህ የሚጠበቀው ምንድን ነው? አሁን 180 ምናምን ሺህ ሆኗል። ዲሴምበር እስኪመጣ አቶ ሰለሞን ሩብ ሚሊዮን አሜሪካዊ ይሞታል። ይህ ፕሬዲክሽን 250,000 ሳይንሱም ኢምፔሪካል ዴታውም ኤቪደንሱም የሚያየው ነው። ስለዚህ አሁን ምርጫ ላይ ያለ ነው ሁለቱ የግዙፉ ፓርቲዎች መሪዎች ይሄን ነገር ከዚህ ችግር እንዴት የአሜሪካንን ህብረተሰብ ሊያወጡት ይችላሉ ብሎ ነው የሚለው። ባይደን ይሄንን አረጉ ለማለት ሊመዘኑ አይችሉም ምክንያቱም ፕሬዚደንት አልነበሩም። ስለዚህ ትራምፕ ላይ ማተኮር ግድ ይላል ምክንያቱም እሳቸው ነበሩና የበሽታ ሲጀመርም አሁንም አገሪቷን ቀንበቀን ይመሩት እሳቸው ናቸውና ለዚህም ነው ፕሬዚደንት ትራምፕ ፐርፎርማንስ ላይ ትንሽ ፎከስ የሚደረገው ተመዛኙ እሳቸው ስለሆኑ ነው እንጂ ባይደን ቢሆን እሳቸውም በደንብ መመርመር አለባቸው እና ፋክቱ ምን ያሳያል እንደገናም ሁለቱ መሪዎች ምን አሉ ሲመረጡ በየፓርቲ አባሎቻቸው ብለን ስናይ እንግዲህ አንደኛ ቴስቲንግን በተመለከተ አሜሪካ ምርመራን በተመለከተ አሁንም ብዙ እንደሚጠበቅ ነው እኔ መጠበቀው ይሄንን ከሁለቱ ማንንም ያሸንፍ ማንንም ይሄን ነገር ቴስቲንግን እንደ ሳይንስነቱ ተቀብሎ በሰፊው አሜሪካ ህብረተሰብ ውስጥ መመርመር ምርመራ መደረግ እንዳለበት ነው ምክንያቱም እስካሁን የተደረገው 40 ሚሊዮን ፕሬዝዳንት ትራምፕን ተክሷል 40 ሚሊዮን ለ330 ሚሊዮን አሜሪካ ህዝብ ጠብታ ነው ብዙ ይቀረናል ብዙ አሜሪካ አልተመረመረም ማለት ነው ለምን በገንዘብ ጦት ውሳኔ ማድረግ ባለመቻል ሌት በመሆን ሳይንስን በማመን ባለማመን ይሄን አድማጭ ተዋዋለሁ እንደገና ደግሞ የሳይንስ ሰዎችን መስማት መቻል ባለመቻል ሳይንሱን ይዞ አይ እናንተ እንዲህ ነው እቀበላለሁ አልቀበልም ይሄ ማለት ምክር መጠየቅ ከኤክስፐርቶቹ ከጤና ባለሙያዎቹ የነሱ ፍራስትሬሽን ኦራል መቀበልና ለመቀበል በፖለቲካኖቹ ሲያጡ የመሳሰለው ሁሉ መቼም በዛ መልኩ እንዲታይ ማለት ስለዚህ ቴስቲንግ በተመለከተ ለምሳሌ አሜሪካ ወደ ኋላ ቀርታለች አባይድን ቢያሸንፉ በሰፊው አረጋለሁ ነው የሚሉት ማድረግ የሚጠብቃል ይጠብቅባቸዋል እንደገና ኮሮናን በተመለከተ ከቻይና ጋር የነበረው ፖሊሲ ይሄ በሽታ እንደምታቋቁ ሰለሞን ቻይና አይደለም የጀመረው የነገር ቻይና ነው የጀመረው አይደለም ያኔ ቻይና ላይ ባን ኦን ትራቭል ይባላል
የጉዞ
እገዳ ያደረጉ ሀገሮች ተርፈዋል ማለት አልሞተም ማለት አይደለም ሶ ተርፈዋል እንግዲህ እዚህ ላይ አሜሪካን ብንወስድ ትንሽ ሄዚቴት ማድረግ ሁኔታ ነበር ፕሬዝዳንቱም ሲናገሩ ትራቭል ባን ወዲያው አድርጌያለሁ ብለዋል አዎ አድርጌያለሁ ሰየው ግን ምቼን ያደረጉት ነው ጥያቄው ብዙ ከተወራ በኋላ የተደረገው ላይክ ፌብሩዋሪ ሌት ፌብሩዋሪ ይሁን ምናምን ላይ 2020 ላይና የራሱ ይሄ በሽታ ተፋፋፋ እንዲል አግዘዋል በልህ በዛ መግ ነው ይታይ እንደገና በሽታው የታወቀ ለምን አደረጉ የሚለው ለምሳሌ ራሱን የቻለ ክርክር ነው ፖለቲካል ሳይንቲስቶች ለምን ቆዩ ብንል ማለት ኢምፖዚንግ ዘ ባን እንግዲህ ከቻይና ጋር ያለው ትሬድም ደግሞ ጃፐርታይዝ ለማድረግ ቆይቷል የሚል ወቀሳ ደርሶባቸዋል ፕሬዚደንቱ ይህም ፋክተር አለ አላደረግም።